የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰምታችኋል? ያን የተለመደውን የዞትር ሰላምታችንን ያስቀደም የዛሬ ካቲት 5 ቀን 2010 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የማርች 4 2018 ቅንብራችንን ይዘን ቀርበናል። አድማጮቻችን በኢትዮጵያ ረጅም ታሪክ ባለቤትነቷ ውስጥ ተጠቃሽነት ያለው የካቲት ወር ለኢትዮጵያውያን ታሪካዊ ወር ነው። የካቲት ወር የኢትዮጵያ ሕዝብ ለነጻነቱ የታገለበትና መስዋዕት የከፈለበት ታሪካዊ ወር ነው። የኢትዮጵያዊነት አርበኝነት ለዘላለም ይኑር በሚል መርሆ የምናከብረውን የነጻነት አርማችን የኢትዮጵያዊነት መታወቂያ ታሪክ በመስራት ሰማዕታት የሆኑትን ሁሉ የምናስባቸው በዚህ ወር ነው። ለዓለም አቀፍ ጸረ ኢምፔሪያሊስት ትግል ተጠቃሽ ለሆነው የአድዋ ድል የነጻነት ችቦ አብሪ አኩሪ ታሪክም ባለ ድርሻነቱና በታዋቂነት የሚታሰብበት ወር ነው። አንድ አገር፣ አንድ ሕዝብ፣ አንድ ሰንደቅ ዓላማ ባለም ደረጃ ተጠቃሽነት ያላቸው ተግባሮች ያከናወነበት ወር ነው። የትግራይ ወያኔ አገዛዝ ስልጣን ከወሰደበት ጊዜ አንስቶ ግን ይህ ወር እንደቀሩት ወራቶች ሁሉ ጸረ ሕዝብ ድርጊት የሚፈጸምበት፣ ጥቁር የትግራይ ናዚዎች ግድያና ፈናዎችን የሚፈጽሙበት ወር እንዲሆን ከተደረገ 27 ዓመቶችን አስቆጥሯል። የናዚ ትግሬዎች ባለፈው አርብ ዕለት በ122ኛው የነጻነት አርማ የማንነታችን መገለጫ የኢትዮጵያዊነት መታወቂያ ታሪካዊ ቅርስ ሆኖ በሚጠቀሰው የአድዋ ድል ቀን መታሰቢያ ዕለት ያስቸኳይ ጊዜ አዋጅ እንዲደነግግ ወስኗል። የናዚ ትግሬዎች አዋጅ የፋሽስት ኢጣሊያን ከፈጸመው የግፍ ግድያ ጋር ተመሳሳይነት አለው። ሆኖም ይህ ትውልድ የኢትዮጵያዊነትና የአርበኝነት መንፈስ የተላበሰ በመሆኑ የናዚ ትግሬዎች የጫኑበትን አዋጅ በአቸናፊነት እንደሚወጣና ፋሽስት ኢጣሊያን በውርደት ተሸንፎ እንደተባረረው የናዚ ትግሬዎችም እንደሚደመስሳቸው ሙሉ እምነት አለን። የኢትዮጵያዊነት የአርበኝነት መንፈስ ለዘላለም ይኑር እንላለን። ስለዚህ የአድዋን ድል ስናስብ ለአገራችን ባለውለታ የሆኑ ታላላቅ አርበኞቻችንን በመዘከር እንዲሁም የዘመናችን የነጻነት ታጋዮች የትውልድን አደራ በመቀበል ፋኖ ተሰማራ ያሉትን ሁሉ ቃል ኪዳናቸውን በመቀበልና የትግላቸው አካል በመሆን ነው። አድማጮቻችን ወደ ዛሬው ስርጭታችን ስንመለስ ደግሞ በቅድሚያ ስላድዋ ድል መታሰቢያ አንድ አጭር ግጥም ይደመጣል። በመቀጠልም በየ15 ቀኑ የተዘጋጀ የሚቀርበው ከታሪክ ማህደር ይቀርባል። ልክ ከምሽቱ 12 ሰዓት ጀምሮ ሰፊ የጥያቄና መልስ ጊዜ ይኖረናል። ለውይይቱ የጋበዝናቸውን እንግዳ ወደ ኋላ ላይ እናስተዋውቃለን። በመጨረሻም የሰዓት እጥረት ካላጋጠመን አንድ አጠር ያለ ጽሑፍ እናስደምጣለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ስርጭታችን አሁን ጀምሯል። Thank you.
አድዋ ዓለም ቆዳ ሲቆጥር ቀለም እያመለከ ሲያከብር ምድር እንደዛ ተጨንቃ ስታለቅስ ከባዕድ ወድቃ አፍሪካን እንደወረርሽኝ ወረው ሲግጡ የወደዱትን ቆፍረው መርጠው ሲያወጡ እንዳይራመድ ቋንጃውን ቆርጠው ሲረግጡ ጥቁሩ ሰው ይበግን ነበር በንቃት ቆሞ እያየ የርሱን ዳር ድንበር ያ ዋልጌ መልቲ ቀጣፊ የባንዳው ሆኖ አሳላፊ በሰሜን ድግስ ደግሶ ያጫፈረ ሲሸጠው ወንድሙን በሳት ሲፈጀው ለኩሶ ያ የነበረው ምኒልክ ሁሉን ባስመኦት አንክሮ ማርያምን ትጣላኛለህ ብትቀር ብሎ ከተተ አዋጅ አወጀ ነገረ አገሬው በአገሩ ሲረገጥ ምድሪቷን ጥሎ እንዳይሮጥ ቀድሞ ስቃዩን ተረድቶ ይሄን ክፉ ቀን ሊያሳልፍ ሊታገል ነፍሱን ሰውቶ ሊከፍል ለቀረው ትውልድ የታሪክ ተወቃሽ ሳይሆን ራሱን ከሳት ሲሞግድ አድዋ ያን ቀን ጭንቀትሽ ስንቱን አመጠሽ ወልደሽ ስንቱን አጥረሽ በላሽ ባኖ ጀግናው ተነስቶ አሮጊት እናቱን ትቶ ከጨቅላ ልጆቹ ግንባር እንትፍትፍ ብሎ ተፍቶ ለተጨቆነው ብርሃን የአፍሪካን ላቅለቀለቀው ለዛ ጥቁር ሕዝብ ብትራት አለኝታ ተስፋ ሊሆነው ያልገዛምነትን የጭቆናን ቀን ማብቂያ መለከት ድምፅ አሰምቶ የአንድነትን ስብከት ሰብኮ ቀስቅሶ አስነስቶ ዘራፍ እያለ ወጥቶ ዘራፍ እያለ ያለቀው ለነጻነቱ ተፋልሞ ለነጻነቱ ያለፈው ጥቁሩን ሕዝብ ቀና አደረገው አድዋ ግብረሽን በልተሽ ዝማት በይ ንገሪን የታዘብሽውን ውለት ከጉያሽ ሲወጣ እሳት ታሪክ ራሱን ሲደግም የዛ ባንዳ ልጅ መልኩን ቀይሮ ዳግም ካንቺ ቢነሳ የጥንቱ አልበቃ ብሎ ምን ነው እያየሽ ዝማልሽ ተነስቶ ሰውን ሲበላ ከውስጥሽ አድዋ የነ ሚኒሊክ የነ ጣይቱ ብጡር እነቢ ነግዴ ሰርተውሽ ያጸኑሽ በጽናታቸው ይዘምታል የመጨረሻው ትውልድ ከቤትሽ የአባቱን ታሪክ ሊያጸና ዳግም አብኩቶ ሊሰራሽ የታሪካቸው አውድማ አዲስ ልቦናን የፈጠርሽ ነማደላን በጽናት የልባቸውን ብርሃን እንዳይጠፋ አርገሽ የለኮሽ ለጭቁን ሕዝብ አንደበት የበቃ ብስራት ያስነገርሽ ታሪክ የሰራንብሽ ብሎም የጀገንብሽ አድዋ ታሪክ ያውቅሻል የባንዳ መፈልፈያ እንጂ ጀግናን እንዳላበቀልሽ ካለም ይውጣና ይናገር እንየው እኔ ነኝ ያለ ይታገል ከሚያታግለው ታሪክን እያዋረደ አገሩን እየቆረጠ እንኳን ከናንተ ተፈጠርኩ ከናንተ በቀልኩ ከሚለው ካፈር ተፈጥሮ ወደ አፈር ከተመለሰው ግናንቺ ምድር በደርሽን ዳግም እንደምስ ቆጥረሽ የዋልልሽን ውለታ በግልባጩ መልሰሽ አድዋ 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 ሁሌም ስንልሽ ላለፉት ጀግኖች ክብር እንጂ የቀረን የለም ከስምሽ ለምዬ ምኒልክ እንጂ የቀረን የለም ከስምሽ ለጣይቱ ብጡል እንጂ የቀረን የለም ከስምሽ ላለፉት ጀግኖች ክብር እንጂ የቀረን የለም ከስምሽ
መጽሐፍት ማህደር አድማጮቻችን እንደምን ከረማችሁ በማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ዝግጅት ክፍለ ጊዜ የለውጥ ምጥ በኢትዮጵያ በሚል አርዕስት እንደ ኢትዮጵያ አቆጣጠር በ2009 ዓ.ም ተብረት በአቶ ታጆስታንቱ በተጻፈ መጽሐፍ ምዕራፍ 12 የለውጥ ሰዓት የሚል ርዕስ የቀረበ ጽሑፍ ይዘንላችሁ ቀርበናል። ምዕራፍ 12 የለውጥ ሰዓት ታዲዮስ ታንቱ። ኢትዮጵያ ሀገራችን ተባቢሎን ተፐርሻና ተተቀሩት ጥንታውያን ሀገሮች ጋር ባሮጌው ዓለም ታሪክ ተታወቃለች። ይህች ሀገር በብርቱ ትውልድ ዘመናት መልካ ምድራዊ ክልሏ እየሰፋ ደካማ ትውልድ ሲተካ ደግሞ እየጠበበ እስተ ዘመናችን ደርሳለች። ሀገሪቱ ለዘመናት በዘውድ ስርዓት አስተዳደር ስር ቆይታለች። በዚህ ሂደት አስተዳግማዊ አጼ ቴዎድሮስ ዘመነ መንግስት ድረስ በባህላዊ አስተዳደር እንደኖረች ታውቋል። ዳግማዊ አጼ ቴዎድሮስ ደግሞ ለመጀመሪያ ጊዜ የዘመናዊ አስተዳደር ሐሳብን አፈለቁ። ዘመናዊ የታሪክ ወሰነ ዘመንም ተሳቸው አስተዳደር መነሻ ይጀምራል። ዳግማዊ አጼ ቴዎድሮስ የዘመናዊ አስተዳደር ሐሳብን አፍልቀው ዘሩት። ዳግማዊ አጼ ምኒልክ ደግሞ አብቅለው ውሃ ያጠጡ ኮተኮቱት፣ አሳደጉት፣ ለፍሬም አበቁት በማለት ታዲዮስ ታንቱ የለውጥ ሰዓት የሚለውን ጽሑፋቸውን ይከፍታሉ። ሰው በሀገር ላይ ይወለዳል፣ በሀገር ላይ ይኖራል፣ በሀገር ላይ ይሞታል። ትውልድ ይኖራል፣ ትውልድ ያልፋል፣ ትውልድ ይመጣል። ትውልድ ጅረት ነው። ትውልድ ይወድቃል፣ ትውልድ ይነሳል። ብርታት ያነሳል፣ ድክመት ይጥላል። በድክመታችን ምክንያት አበሳችን በስቷል ይላሉ ታዲዮስ ታንቱ። አሁንም ተኝተናል። ጥንታዊ ሀገር አለን፣ ተከታታይ ታሪክ አስመዝግበናል፣ ለም መሬት ይዘናል፣ የሥራ ኃይል ሞልቶናል፣ ወንዞችና ማዕደናት አሉን። ዛሬ ኢትዮጵያ ለብዙሃኑ ለድሃው ሕዝብ የጭንቅ ቀጠና መሆኗ ይስተዋላል። ዛሬ በቀዳማዊ ኃይለ ሥላሴ ዘመነ መንግሥትና ተዛም ቀጥሎ በመጣው በደርግ በተባለው ወታደራዊ አስተዳደር በአንጻራዊ መልኩ ስንመለከተው በህብረተሰቡ መካከል ይታይ የነበረው ውስጣዊ መረጋጋት ፈጽሞ የለም። በኢትዮጵያ ውስጥ የትም ቦታ የተረጋጋ ህይወት የለም፣ ጭንቀት ነክሷል ይላሉ ታዲዮስ ታንቱ። ኢትዮጵያ ሀገራችን ብዙ ህዝብ አላት። ዛሬ ገዢዎቻችን ተመከራችን በማትረፍ ላይ ናቸው። ስሜት ተነስተን ሐሳባችንን የምናነበንብም አይደለንም። ተከታታይና ጥልቅ አመለካከት መነሳታችን ይታወቅ። በዚህ ሂደት የህዝቡ ጭንቀት ለገዢዎቻችን የስልጣን እድሜ ማራዘሚያ እንደ ፍቱን እንክብል መድኃኒት ሆኗቸዋል ለማለት ይቻላል ይላሉ ታዲዮስ ታንቱ። ለገዢዎቻችን በሎሌነት አድሮ የዕለት ጉርሱን ብቻ ለማግኘት የሚቋምጥ መንፈሰ ልፍስፍስ ወጣቶች አልፎ አልፎ በብዛት ይስተዋላሉ። ወይም ደግሞ በመንገድ ላይ ያገዛዙ ታጣቂ ትኩር ብለው ስለተመለከተው ብቻ ሲጨነቅ አድሮ በነጋታው ወደ ስደት የሚያቀና ወጣትም በሷል ይላሉ ታዲዮስ ታንቱ። ገዢዎቻችን ኢትዮጵያ እናታችንን ትተን ነገዳችንን ወይም ጎሳችንን እንድናስብ ሲነግሩን ብዙ ሳናስብ በመቀበሉ ብዙ ሰው ሳያስብ በመቀበሉ ዛሬ ለምንገኝበት የጭንቀት ህይወት ተዳርገናል ይላሉ ታዲዮስ ታንቱ። በመሰረቱ የህዝብ ጀግና የለም። አንድ ህዝብ እንደወረደ ጀግና እንዲሆን የሚያደርግ ሰዋዊ ተፈጥሮ የለውም ይላሉ ታዲዮስ ታንቱ። የአንድ ሀገር ህዝብን እንዳለ ጀግና እንዲሆን መጠበቅ ደግሞ በህዝቡ መካከል በትውልዶች ቅብብሎች ምንጊዜም የማይጠፉትን ሰነፎችን፣ አታላዮችና መሰሪ አልነበሩም የሉም ማለት ይሆናል። በዚህ ምክንያት የኢትዮጵያ ህዝብ በሙሉ ጀግና እንዲሆን አይጠበቅበትም። በዓለም ታሪክም ላይ ይህ አይነት ክስተት ፈጽሞ ታይቶ አይታወቅም። ህዝብ ለጀግኖች አጋር እንዲሆን ብቻ ይጠበቅበታል። ይሄ መታወቅ አለበት። ጀግና ታዲያ እንዴት ይፈጠራል? እንዴት ይቀረጻል? ጀግናን አንገብጋቢና ወቅታዊ ስነ መንግስታዊ ጉዳዮች ይፈጥሩታል። እርግጥ ነው የጀግንነት መሰረታዊ ጽንሰ ሐሳብ ተወታደራዊ ተልእኮ ጋር ሊገናኝ ይችላል። ይሄን አላጣንም። ሆኖም የትኛው ወታደራዊ የተግባር እንቅስቃሴ መነሻው ስነ መንግስት ነው። በስነ መንግስት አስተሳሰብ በሰላማዊ መንገድ ሊፈታ ያልቻለ ጉዳይ ወደ ወታደራዊ ጣልቃ ገብነት ሊያድግ እንደሚችልም መገንዘብ ይኖርብናል። ለዕለት ጉርሱ ብቻ የሚጨነቅ ህዝብ የትውልድ አደራን ተፈጻሚ ለማድረስ አይጨነቅም። ይሄ የደካማ ህዝብ ባህሪ ነው ይላሉ ታዲዮስ ታንቱ። ኢትዮጵያ ሀገራችን ብዙ ህዝብ አላት። ለመኖር ሳይሆን ለመብላት የምንኖር ሰዎች ተሆንን ደግሞ መቼም ምንጊዜም ተባርነት አንወጣም። 10 የሥርዓቱ አገዛዝ ታጣቂዎች 10 ሺህ ህዝብን በመስቀል አደባባይ ያጋደሙ እንደ ኳስ ሲለጉት እያየን ስም የሚነል ተሆንን ተተከረው ዓለም ህዝብ ጋር እኩል መሆናችን ለመናገር እንዴት የሞራል ብቃት ሊኖረን ይችላል ብለው ይጠይቃሉ ታዲዮስ ታንቱ። ብርቱ ህዝብ ታሪክ ይሰራል። ደካማ ህዝብ ግን አያት ቀድማ አያቶች ያወረሱትን የታሪክ ውጤት በክብር ለመጪው ትውልድ ለማስተላለፍ እንኳ አቅም ያጣል። የአቅሙ ስንነት ደግሞ መነሻው ራስ ወዳድነት ነው። ራስን ብቻ የሚወድ ህዝብ ለሀገር እንደማይበጅ በታሪክ ብዙ ጊዜ ታይቷል። ራሱን ብቻ የሚወድ ግለሰብም ስለተፈጠረ ብቻ የሚኖር አስፈላጊ ያልሆነ ዜጋ ሆኖ ይቀራል። ህዝብም ሆነ ግለሰብ ለሀገር እድገት መኖር ይጠበቅበታል። ዛሬ ገዦቻችን በንቀት ይመለከቱናል። ህብሪታቸው አሻቅቧል። እነሱ ሲያልፉ ልጆቻቸው እንዲገዙን ሁኔታዎችን ሲያመቻቹ ይሞክራሉ። ይህንንም እንመለከታለን። ልባችንን ገምተዋላ ይላሉ ታዲዮስ ታንቱ። ዛሬ የመከራ ቀንበር ተሸክመን ዋይታ ስናሰማ በብዙ እንመለከታለን። ይህ ደግሞ የደካማ ህዝብ ባህሪ ነው። በተቀፈቀፈበት ቀየው የሚላስ የሚቀመስ አጥቶ ጥርሱንና ሆዱን ብቻ ተሸክሞ የመጣው ወደ ሰሜን ኢትዮጵያ ተምች እስተመቼ ይገዛናል? የሀገራችን ጉዳይ ሁሉ እንደሚያገባን ለምን አንረዳም? ለተናጠል ህይወታችን ተምንጨነቀው ሩብ ያህሉን እንኳ ለሀገራችን ለምን አናስብላትም? በድክመታችን መከራችን እየጨመረ ይሄዳል ብለው ያስተውሱናል ታዲዮስ ታንቱ። በስንፍናችን መከራችን እየጨመረ ይሄዳል። በስንፍናችን ጠላቶቻችን ይበረታታሉ። ምን እንደምንጠብቅ አይገባንም። ነገ ሁላችንም እንደምናልፍ ይታወቃል። ምንም ሳንሰራ ማልፋችን የማይቆጨን ከሆነ በስነ ህይወታዊ ተፈጥሯችን ችግር አለ ማለት ነው። ገዢዎቻችን አርሶ አደሩን አፈናቅለው መሬቱን ራሳቸው ሲቀራመቱ ማናችንም አልደረስልናቸው። ተሰብስበን አቋም እንኳን ለመውሰድ አልደፈርንም። በሀገር ውስጥም ሆነ በውጭ ሀገር ኢትዮጵያውያን ይገደላሉ። ልብ ያለን ሰዎች ብንሆን በዚህም ጉዳይ ላይ ጥያቄ አንስተን አገዛዙን እናስጨንቅ ነበር። ነገር ግን ይህንንም አላደረግንም ይላሉ ታዲዮስ ታንቱ። ኢትዮጵያ እናታችንን ሲያደማ ተኖረ ጎሳ ብቻ በርካታ ጄኔራሎች በአንድ ጀንበር በኢትዮጵያ ህዝብ ገንዘብ ሲሾሙ መች ጠየቅን? ካዴት ኮርስ ያልገቡ በእጩ መኮንንነት ሂደት ያላለፉ በዘር ሐረጋቸው ብቻ ሲሾሙ ትንሽ እንኳን አልቆረቆረንም? ይህ በወታደራዊ ተቋም የምንመለከተው ነው። ምንም የማናውቅ የአብርሃም በጎች ነን ማለት ነው? የጀነራሎችን አስቀደምን እንጂ የምስመራዊና ከፍተኛ መኮንኖች ተመነሻው በዘር ሐረጋቸው ማዕረግ እንደታደላቸው በወቅቱ ሰምተናል ይላሉ ታዲዮስ ታንቱ። አበሳችን በድግመታችን ልክ እየጨመረ ይሄዳል። ለመከራችን መለኪያ ሚዛኑ ድክመታችን ነው። ገዢዎቻችን ተመነሻውም በድክመታችን ገብተዋል። ዙፋን ላይ ተተኮፈሱ በኋላም ድክመታችንን መሰረት አድርገው ይጫወቱብናል። ገዢዎቻችን ዘወትር ለድክመት ከፍተኛ ዋጋ ይሰጣሉ። አንድን ግለሰብ ለሹመት እንኳን ለማጨት ተደካማ ጎኑ ይነሳሉ እንጂ ፈጽሞ ተጠንካራ ጎኑ ተንደርድረው አያውቁም። ምክንያቱም ሁልጊዜ ሎሌ ይፈልጋሉና ነው። እውቀት ያለው ባለሙያ ሳይሆን ሁልጊዜም በሎሌነት የሚያገለግል ሰው ይሻሉ። ለገዢዎቻችን ልንታዘዝ አይገባም። የነጻነት ጥያቄ ማንሳት ይጠበቅብናል። ኢትዮጵያ ሀገራችን የገዢዎቻችን ብቻ ለምን ሆነች? ገዢዎች ገንዘብ እንጂ ዜጎችን አይፈልጉም። በዜጎች ስቃይ ይደሰታሉ። በዜጎች መከራ ይፈነድቃሉ። ተበራህዮታቸው አንስቶ በዘረፋ ኖረዋል። እስተመቼ በድክመታችን ይገዙናል? አስተዋይና ቆራጥ ዜጎች ሆነን መገኘት አለብን። ኩሩ ኢትዮጵያውያን ሆነን መውጣት አለብን። ገዢዎቻችን ትንቁርና ተረሃብ፣ ተበሽታ፣ ተመሳሰሉት ነገሮች ሁሉ የከፋ ጠላቶቻችን ናቸው። ድክመታችንን እናስተካክል። የሀገራችን ጉዳይ ሁሉ ያገባናል። እንወቅ፣ እንጠይቅ። ትናንት ሱሪ እንኳን መለወጥ ያቃተው ዛሬ ገንዘብ ትየት አምጥቶ ፎቅ ሰራ? የገዢዎቻችን ወገኖች እንዴት በቀላሉ ሊከብሩ ቻሉ? ባለሥልጣናት በነፍስ ወከፍ ምን ያህል ሀብት እንዳላቸው ይነገረን፣ እንጠይቅ። ያገዛዙ ሹም ዘራፊ ነው። በሌቦች ለምን እንገዛለን? ለዘራፊዎች ለምን እንታዘዛለን? እንቢ እንቢ እንበል። የለውጥ እሳት ተለኩሷል ይላሉ ታዲዮስ ሳንቱ። አድማጮቻችን፣ ታዲዮስ ሳንቱ ክፍል 12 ምዕራፋቸውን በዚህ ይዘጋሉ። እኛም የዚህ ምሽት የዚህ ዝግጅት ክፍለ ጊዜን በዚህ እንቋጫለን። ቀጣዮቹን የምሽት ዝግጅቶች አብራችሁን በጥሞና እንድትከታተሉን ጋብዛችኋለን። መልካም ምሽት። አድማጮቻችን፣ ቀጥለን ደግሞ ለየካቲት 12 ሰማዕታት የ81ኛ ዓመት መታሰቢያ 1929 ዓመተ ምህረት እስከ 2010 ዓመተ ምህረት ማስታወሻ በሚል አርዕስት የተጻፈ አንድ ግጥም ታቶ ቴዎድሮስ አበበ ዋሽንግተን ዲሲ ይዘንላችሁ ቀርበናል። ማስታወሻ። የኢትዮጵያን ስም እየጠራሁ ኢትዮጵያዊ ነኝ የምለው ክቡር ሰንደቅ ዓላማዬን በሙሉ ልብ የማሳየው የነጻነት አርማ የሆነች በእምነቷ በታሪኳ በጽናቷ የገነነች በልጆቿ ደምና አጥንት ማንነቷን ያስከበረች መላ አፍሪካን ያስደነቀች ሀያላኑን ያስገበረች እናት ሀገር አለኝ እያልኩ በዛች ምድር የምኮራው ታላቅ ስሟ ውብ ቋንቋዋ በዙሪያዬ የሚያበራው ብዙ ሕይወት ብዙ ዋጋ በአንደበት የማይገልጹት ብዙ ስቃይ ብዙ ትግል በመለኪያ የማይሰፍሩት ተከፍሎ ነው በዜጎቿ በንጹሃን መስዋዕትነት ሊሞቱላት በቆረጡ በጀግኖቿ ሰማዕትነት። የአረመኔ የፋሽስትን ጭካኔ ጭፍጨፋውን የመርዝ ጋዝ የመትረየስ የእሳት ነዳድ ያካፋውን በከተማ በገዳማት ወራሪው ጦር የፈጀውን የደረሰው የገፍልቂት ዓለም ያየው የሚያውቀውን አረሳውም። ወገኖቼ በእናንተ ነው መኖራችን አገራዊ ኩራታችን ኢትዮጵያዊ ህይወታችን። ተምድሪቱ ተዋህዶ እጣ ኑሮ ህይወታችሁ ለነጻነት ለአንድነቷ ለማተቧ ተሰዋችሁ አትረሳችሁም ኢትዮጵያ ታሪካችሁ ይነገራል በትውልዶች ይታሰባል ይታወሳል ይዘከራል አደራ እናንተም እንዳትረሷት ምድራችሁን አይዞሽ በሏት ተሰማይ ቤት ተገነት ደጅ ትችሉ እንደው ለታጽናኗት ጸጋ ክብሯ እንዲመለስ ለኢትዮጵያ ጸልዩላት ቴዎድሮስ አበበ ተዋሽንግተን ዲሲ አድማጮቻችን በስቶክሆልም የሚገኘው የኢትዮጵያ አንድነት ሬዲዮ ጣቢያ በአድዋ የ122ኛው ድል ማግስት ይህን ማስታወሻ በሚል አርዕስት የተጻፈውን መልእክት አያይዞ የካቲት 12 ሰማያታት ቀን ጋር አስተላልፎላችኋል። መልካም ምሽት።
አርማጮቻችን በመግቢያችን ላይ እንደገለጽነው ቀጣው ስርጭታችን ነው ወይ ካለመጠየቅ ጊዜ ሆናል እንግዳችን በስልክ መስመር ላይ ናቸው የዛሬው እንግዳችን ሻምበላሽ ሸብር ገብረ ይባላሉ አርማጮቻችን እንግዳችን ቢያንስላለፉት 5 እና 6 አመቶች በተደጋጋሚ በኢትዮጵያነት ሬዲዮ በመቅረብ በኢትዮጵያ ተጨባጭ ሁኔታ ዙሪያ ሰፊ ትምህርታዊ ማብራሪያዎችን ሰጡና በተለይም በወያኔና በሻቢያ መካከል ስላለው ትስስርና አንድነት በኢትዮጵያውያን ጆሮ ያልደረሱ መረጃዎችን በማጋለጥ ያንበሳውን ድርሻ ያዙ ምርጥ ኢትዮጵያዊ ለመሆናቸው ኢትዮጵያውያኖች ድምጻቸውን ከፍ አድርገው ምስክርነታቸውን ይሰጣሉ። የሚሰጧቸው ማብራሪያዎችና ግንዛቤዎች ኢትዮጵያዊነት መንፈስ የተላበሱ በመሆናቸው ለጸረ ወያኔ ትግል መሪ ሐሳቦችን የሚያጎለምሱ ናቸው። ሻምበላሽ ሸብር ገብረ ያገራችን ኢትዮጵያ ጉዳይ የማያዳግም ፖለቲካዊ መፍትሄ እንዲያገኝ ከፍተኛ ተሳትፎም ያደርጋሉ። በዛሬው ዕለት በናዚ ትግሮች ተጠርፋ በተያዘችው የሀገራችን ኢትዮጵያ ያሰፈነውን ፖለቲካዊ፣ ማህበራዊ፣ ወታደራዊና ኢኮኖሚያዊ ቀውስ አስመልክቶ ያላቸውን አስተያየት አጋሩና ጠናስጥል ሻምበላ ሸብራ ገብሬ ይሰማዎታል?
ሰማኛል። ጠናስጥልኝ ለምናችሁ።
ሰላም ሰላም። ሻምበላ ሸብር ገብሬ የኢትዮጵያ ሬዲዮ የጥያቄና መልስ ለማድረግ ባቀረብንሎት ግብዣ መሰረት ፈቃደኛ ሆኖ በሰዓቱ መገኘቶ ባኖቻችንና በሬዲዮ የዝግጅት ክፍል እንደም በራሴ ስም ምስጋና ያቀርባለሁ። ወደ ጥያቄና መልሱ እንሸጋግራለን። የመጀመሪያው ጥያቄ እንግዲህ ዛሬ በአሁኑ ጊዜ የነገራችን ተጨባጭ ሁኔታ ቅድሚያ የምንሰጠው ጉዳይ ነው። ሲቨርስ አስተያየት ያው የትግሮያኔ አገዛዝ አስተኳይ ጊዜ አጀንዳ እንደነገገውን ፓርላማ ተብየውም ማጽደቁን ይፋርጋዋል። የቁጥሩን ጉዳይ እንተውና ማናጸድቀው ስንት ነበሩ የሚለውን ተተን ይሄ የተደነገገው ድንጋጌም ህዝቡ እየጣሰው ነው። በመላው ኢትዮጵያ እንቅስቃሴ እየተካሄደ ነውና እስቲ ይሄንን ሰፋ አርገው ምን ሁኔታዎች አሉ ዛሬ በአገራችን ወዴት ያደረሽ ነው ያገር ኢትዮጵያ የሳ ገዛስ መሰንበቻው ምን አይነት ጣና ፈንታ ይጠብቀዋል? እስቲ ይሄንን ሰፋ አርገው የሚሰጡን ግንዛቤ ካለ መስመር እርሶ ነው።
አመሰግናለሁ። እንደተለመደው ይህንን ያለኝን ሐሳብ እንዳካፍል እድል ለሰጣችሁኝ ለስዊድን የኢትዮጵያ አንድነት ሬዲዮ ጣቢያ ዝግጅት ክፍል እንደዚሁም በተለያየ ጊዜ የምሰጣቸውን ቃለ መጠይቆች በዌብሳይታቸው ወይም በድረገጻቸው ላይ ፖስት በማድረግ የሚተባበሩኝን የኢትዮ ፓትሪዮት ድረገጽ አዘጋጆች እንደዚሁም አድማጮቻችሁን ከልብ አመሰግናለሁ። እንግዲህ ያቀረብኩልኝ ጥያቄ ትልቅ ሰፊና አውራ ጥያቄ ነው። ብዙም የሚያነጋግረን ነው ብያምናለሁ። በተቻለ መጠን እንግዲህ ባለችን ጊዜ ያለኝን ሐሳብ ለማካፈል ሞክራለሁ። እንግዲህ ከሰሞኑ የዚህ በፓርላማው ያስቸኳይ ጊዜ አዋጅ በሚመለከት ማጽደቅ ባለማጽደቅ ላይ ብዙ ውይይቶች ሲደረጉ ቀርመዋል። ብዙ ጊዜዎችም እየጠፉ ነው። እኔ እንደ አንድ ኢትዮጵያዊ በእኔ እምነት የአዋጁ መጽደቅ አለመጽደቅ ፋይዳ አለው ብዬ አላስብም። ምክንያቱም አንደኛ ያስቸኳይ ጊዜ አዋጅ ኖረ አልኖረ ወያኔ መግደሉን አያቆምም። ሁለተኛ ላለፉት 27 አመታት ሙሉ ያስቸኳይ ጊዜ አዋጅ ኖሮ አይደለም ወያኔ ሲገድል የከረመው። የምታስታውሱ ከሆነ ያስቸኳይ ጊዜ አዋጅ በግንባር ቀደምትነት ይወጣው በቅንጅት ህዝባዊ ትግል ጊዜ ነው ያን ትግል ለማዳፈን። ከዛም በኋላ ደግሞ በቅርቡ በጎንደር ክፍለ ሀገራችን የአማራው ህዝብ ለነጻነቱ ባደረገው ትግል ይዛን ጊዜ ነው ያወጡት። ከዚህ ውጪ ግን ያለፉት 27 አመት በሚሊዮን የሚቆጠር ኢትዮጵያዊ የሆነ የአማራ ህዝብ ተጨፍጭፏል። ይህንን እነሱም 2.5 ሚሊዮን በላይ አማራ እንደተገደለ ሁሉ ነግረውናል። ይሄ የአስቸኳይ ጊዜ አዋጅ ወጥቶ አይደለም። ስለዚህ ለእኔ የአስቸኳይ ጊዜ አዋጅ ጸደቀ አልጸደቀ ኖረ አልኖረ ለውጥ የለውም፣ ወያኔ ከመግደል ወደኋላ አይልም ማለት ነው። ሌላው ሶስተኛው የፓርላማ አባላትም ቢሆኑ እንደው ይሄንን ሙሉ በሙሉ ባያጸድቁት ነው እንጂ የሚያስገርመው፣ ቢያጸድቁት ሊያስገርመን አይገባም። ምክንያቱም ከመሰረቱም በፓርላማው የተደረደሩት ሰዎች በራሱ በወያኔ በየክልሉ ተመልምለው የመጡ ስለሆነ ስራቸው የወያኔ ያቀረበውን አጨብጭቦ ከመቀበል በስተቀር ሌላም ስራ ሆነ አማራጭ የላቸውም። ይሄ እንግዲህ መተዳደሪያቸውም ነው፣ ለዚህ ድርጊትም የሚከፈላቸው ገንዘብ ስላለ ነው። በሀገራችን አባባል በቀላሉ ምንድን ነው የሚባለው? ቀልቀሎ ስልቻ ዝም ብለሽ ተቀበይ የሰጡሽን ብቻ የሚባለውን መርህ የሚያከናውን ፓርላማ ነው ማለት ነው። ስለዚህ ወያኔ ይህንን ጨዋታ የፈለገበት ምክንያት አንደኛ ይሄ እንደው ለውጭ ጌቶቻቸው በዲሞክራሲያዊ መንገድ የሰራ ነው ብሎ ለማስመሰል፣ ሁለተኛ ግድያውን ህጋዊ ሽፋን ለመስጠት፣ ሶስተኛ እኛ አይደለንም ፓርላማ ነው ለማለት ካልሆነ በስተቀር ያስቸኳይ ጊዜ አዋጁ ጸደቃል አልጸደቀ ኖረ አልኖረ ፋይዳ የለውም ማለት ነው። በርግጥ ያሁኑ ነው ፓርላማ ለየት የሚያደርገው አንዳንድ ፓርላማ አባላት ልብ አውጥተው በመቃወምም ድምጽን ባለመስጠትም ተቀላላም በመቅረትም ያሳዩት ነገር ይኖራል። ግን ኦቨርኦል ስንመለከተው ፓርላማው ብዙ ፋይዳ ያለው አይደለም። ስለዚህ 346 ሆነ 359 ሆነ 10 ሰውም ፓርላማውን ቢደግፈው ወያኔ ያው እንደምናቀው 99.9 ኢትዮጵያ ህዝብ መረጠኝ ብሎ አይኔን በጨው ብሎ የቀረበ ድርጅት ስለሆነ ሌላ የፓርላማ ስብሰባ ቪዲዮ ቀርጸው እጃውጡን ሰብስቦ አሳይተው 99% መረጠም ቢሉም የሚያስተንቅ ነገር አይደለም ማለት ነው። ስለዚህ ይሄ ትልቅ እንትን አይደለም። አንድ ፓርላማ ወሳኝ ሆኖ በአንድ ሀገር ውስጥ የሚገኘው ምንድነው? አንደኛ የፓርላማ አባላት በህዝብ በነጻነት በዲሞክራሲያዊ መንገድ ሲመረጡ፣ ሁለተኛ የመረጣቸው ህዝብ ጥቅምና መብት ለማስከበር አቅሙም እውቀቱም ሲኖራቸው ነው። ሶስተኛ በህዝብ ዘንድ ተጠያቂነት ሲኖራቸው ነው። አራተኛ በህዝብ ፍላጎት የሚፈጽሙ ሆነው ሲገኙ፣ ህዝቡ በድምጽ ሲጠላቸው ሲመርጣቸው ይሄ ሁኔታዎች ሲኖሩ ነው። ስለዚህ እነዚህ የፓርላማ አባላት ይወከላቸው እና ፓርላማ ያስቀመጣቸው ህዝብ ሳይሆን ወያኔ ስለሆነ የሚያገለግሉት ወያኔን ነው። ለምን ብለው ነው ለሾማቸውና ደሞዝ ለሚከፍላቸውን ወያኔ ተተው ለህዝብ የሚቆሙት? ስለዚህ ወያኔ ፓርላማ ፍትሃዊ አሰራር ዲሞክራሲን መጠበቅ ያው ላምባሉ አለበት ኩበት ለቀማ እንደሚሄድ ነው። ስለዚህ ዲሞክራሲያዊ አሰራር ከሌለው ፓርላማ ፍትህን መጠበቅ ቅጀት ነው። ስለዚህ ፓርላማ የህዝብ ተወካዮች ምክር ቤት ማለት ነው። ህዝብ ሲመርጣቸው ተጠሪነታቸው ለህዝብ ይሆናል፣ ለህዝብ ይቆማሉ። ወያኔ ሲመርጣቸው ደግሞ ለወያኔ ይቆማሉ ማለት ነው። ስለዚህ በኢትዮጵያ ተጨባጭ ሁኔታ ከዛ ፓርላማ ብዙ የሚጠበቅ ነገር አይደለም እና በዚህ ላይ እንደው እነሱ ጊዜ ለመግዛት የሚያደርጉት ካልሆነ በስተቀር ብዙ ፋይዳ አለው ብዬ አልገምትም። ለፓርላማው ከመቅረቡ በፊት የሚኒስትሮች ምክር ቤት ያንን አቅርቧል። ግን የአስቸኳይ ጊዜ አዋጁ ሚኒስትሮች ምክር ቤትም ከመቅረቡ ከ15 ቀን በፊት ደበቀው ቅርቡን ለመጥቀስ ነው ሲጨፈጭፉ ነው የነበረው። ስለዚህ የፓርላማው ጉዳይ በዚህን ተወና ትልቁ ሊያነጋግረን የሚገባው ምንድነው? ይሄ በሀገሪቱ ያለው ቀውስ ሀገሪቱን ወዴት እየወሰዳት ነው ያለው የሚለውን ነገር መመልከት ያስፈልጋል። ስለዚህ ሀገሪቱን ወዴት ነው የሚወስዳት የሚለውን ነገር ከመመልከታችን በፊት ደግሞ በመሬት ላይ ያለውን ነገር በትክክል ማስቀመጥ ያስፈልጋል። በእርግጥ አሁን በኦሮሚያ ክልል በአማራ ክልል እንዲህ ያልኩ ሲናገር በጣም የሚከብድ ነገር ነው እና ግን ያለመታደል ሆኖ መሬት የወረደ ስራ እየሰራ አቅጣጫ ሲዞ የሚመራ አንድ የኢትዮጵያ ህዝብ ድርጅቴ መሬ ብሎ የሚከተለው ድርጅት ስለሌለ ተወደደም ተጠላም ስላለው ነገር ስንነጋገር መሬት ላይ ያለውን ነገር ነው የምንነጋገረው። እና አሁን ደግሞ በተለባብሶ በመሸፋፈን ይሄ የሚበሉ ይሄ ተብሎ የሚባልበት ጊዜ አይደለም። የሀገራችንን ልውና በሞት ሽረት ትግልና ሂደት ውስጥ ያለበት ስለሆነ ሀገራችን በመኖርና ባለመኖር መካከል ስላለች እውነቱ ኩልጭ ብሎ መነገር መቻል አለበት። ስለዚህ በመሬት ላይ ያለው ነገር ምንድን ነው? እስቲ ይህን እንመልከትና ከዛ ወደ መፍትሄው አደጋው ምን እንደሆነ እናያለን ማለት ነው። በሀገራችን ላይ ያለው የፖለቲካ ቀውስ እንግዲህ ምን ይመስላል ቢለው አሁን በሀገር ቤት በመሬት ላይ ያለው ሁኔታ እነሱ የኦሮሚያ ክልል ብለው በከለሉት ቦታ እንግዲህ ኢትዮጵያዊ ሆኖ የኦሮሞ ህዝብ በተለይ የኦሮሞ ወጣቶች በሚገባ ተደራጅተው መሬት የያዘ ጸረ ወያኔ ትግል እያካሄዱ ነው። ትግሉም የሚመራው በግንባር ቀደምትነት እንግዲህ በኦህዴድ ነው። ልብ በሉ ኋላ ተነትነዋለሁ። አሁን ኦህዴድ ደግሞ የሚመራው በእነማን ነው? በእነ ዶክተር አብይ፣ በእነ ለማ መገርሳ፣ በእነ አባዱላ፣ በእነ ኩማ ደመቅሳ ወዘተ ነው። በተዘዋዋሪ ደግሞ በውጭ ሀገር ባሉ የኦሮሞ ነጻ አውጪ ድርጅቶች አማካኝነትም ይሄ እንቅስቃሴ እየተደገፈ ነው። አሁንም ደግሜ ነው የምናገረው በኦሮሚያ ክልል ብለው እነሱ በከለሉት ማለት ነው በኦሮሞ ህዝብ በተለይ በኦሮሞ ወጣቶች መሬት የያዘ እየተደራጀ ጸረ ወያኔ ትግል ወሳኝ የሆነ ትግል እየተካሄደ ነው። ይሄ ትግል በማን ይመራል? በኦህዴድ። ኦህዴድን ማን ይመራል? አብይ፣ እነ ለማ መገርሳ፣ አባዱላ፣ እነ ኩማ ደመቅሳ ማለት ነው። አንድ ያለ ትግል እንግዲህ ይሄ ነው። ሁለተኛው የአማራ ክልል ተብሎ ደግሞ በተከለለው በምንመጣበት ጊዜ በአማራው ክልል ኢትዮጵያዊ የሆነው የአማራ ህዝብ በተለይም በወጣቱና በገበሬው ልክ እንደ ኦሮሞ ህዝብ በጣም በተደራጀ ሁኔታም ባይሆን በጎበዝ አለቃ በወጣቶች ፋኖ በወጣቶች ፋኖ በየክፍለ ሀገሩ በተናጠል የፈረቃ ትግል ይካሄዳል። አሁን ለምሳሌ የጎንደር ዝ ይነሳል። የጎንደር ሲታገል ወያኔ ያለ የሌለውን ያጋዚ ሰራዊት አሰባስቦ በሄሊኮፕተር በአውሮፕላን አጓጉዞ ህዝቡን ይከተክታል፣ ይፈጃል፣ ይገላል። ጎጃም፣ ጎንደር፣ ወሎ ያለው ደግሞ ተራውን ይጠብቃል። የጎንደሩ ደግሞ ጋብ ሲል ጎጃም፣ የጎጃሙ ጋብ ሲል የወሎ እንዲህ ያለ እንግዲህ በፈረቃ ትግል በአማራው ክልል ትልቅ ትግልና መስዋዕትነት እየተከፈለ ነው። አሁን በሁለቱ ቦታዎች በመናገናዝብበት ጊዜ በኦሮሚያ ያለው ትግል የተደራጀ ነው። መሪ ድርጅት አለው ማለትም ኦህዴድ ማለት ነው። የኦህዴድ መሪዎች ደግሞ ሙሉ በሙሉ ከኦሮሞ ህዝብ ይወጡ ናቸው። ያለው ነገር ቢኖር ምንድነው የኦህዴድን የሚቆጣጠሩ ሰዎች በአባዱላና በነኩማ ደመቅሳ አማካኝነት ለህዋት ሪፖርት ያደረጉ በዛ መልክ የሚሰራ ስራ ነው። ወደ አማራው ክልል በምንመጣበት ጊዜ ደግሞ ለየት ያለ መዋቅር ነው ያለው። ብአዴን የሚባል ድርጅት አለ። ድርጅቱ የሚመራው ፈጽሞ የአማራ ተወላጅ ባልሆኑ ሰዎች ነው። በረከት ስምኦን በግድ አማራ የሆነ ነው። አላዊ ዮሴፍ በግድ አማራ ነው። አዲሱ ለገሰ ተፈራው አለዋ እንዲህ ያለ ይከተላል። ደሙ እንደደመቀ አይነት ደግሞ የነሱ አገልጋይ ስብዕና ሞራሉን የሸጡ ሰዎች አሉ። እና በአማራው በዚህ ብአዴን የሚባለው በእነዚህ ተሰንጎ የተያዘ ነው። እና በቀጥታ ወያኔ የሚቆጣጠረው ነው ማለት ነው። ምክንያቱም የአማራውን ህዝብ በግንባር ቀደምትነት ጠላት አድርጎ የሄደ የተነሳ ድርጅት ስለሆነ ማለት ነው። እንግዲህ እነ ገዱ አንዳርጋቸውና አንድ ደግሞ ስሙን ቄስ ይጥራው አላስታውስም፣ እነዚህ ደግሞ ከታች ያሉት እንደዚህ እንደ ኦህዴድ መሪዎች አቅሙም የላቸውም። ሌላ ቀርቶ እንደ ለማ መገርሳና እንደ ዶክተር አብይ እንኳን ወጥተው ለመናገር አቅም ያጡ ናቸው። ስለዚህ በአማራው ክልል የአማራውን ህዝብ ንቅናቄ የሚመራ ድርጅት የለም ማለት ነው። ስለዚህ ህዝቡ በተናጥል ነው የሚያደርገው ትግሉን ማለት ነው በየአካባቢው። ስለዚህ ነው የፈረቃ ትግል እያደረገ ለወያኔ ጥቃት እየተጋለጠበት ሁኔታ ማለት ነው። አሁን ሁለቱን በምናስተያይበት ጊዜ በኦሮሚያ ክልል መሪ ድርጅት አለ ተደራጅቷል፣ በአማራው ክልል መሪ ድርጅት የለም። ነገር ግን በአማራው ክልል በተለይ በጎንደርና በከፊል ሸዋ ህዝቡ ታጥቋል። አሁን ጎንደር ላይ ታችሁ እንደሆነ አሁን በመናገርበት ሰዓት ራሱ የትጥቅ ትግል እየተካሄደ ነው። አልታወጀም በሚዲያ ስለማይቀርብ እንጂ የጎንደር ክፍለ ሀገር ከወያኔና ከአጋዚ ሰራዊት ጋራ ታጥቆ እየታገለ ነው ያለው። ሸዋ ወደ ምንጃር አካባቢ ሞክረውታል። እንደለመዱት የአጋዚ ወታደሮች ገለን መልሳለን ሲሉ የተገደሉበት ሁኔታ ስላለ ሁለት ቦታ የትግል ማካሄድ ስላልቻሉ ለማስፈታት ሞክረዋል። ትጥቅ አልተሳካላቸውም። ወደ ጎጃም ወደ ወሎ ደግሞ በመንሄድበት ጊዜ ህዝቡ ተነስተዋል፣ ግን አቅጣጫ ሲዙ የሚመራውና የታጠቀ ኃይል የለም። ስለዚህ በተለይ የአማራው ክልል መሪ ድርጅት መሬት ላይ የወረደ ስራ የሚሰራ ትግሉ የሚጠይቀውን ስራ የሚሰራ ድርጅት ካገኘ፣ ጠንክሮ የወጣ ድርጅት ካገኘ ጠንካራ እንቅስቃሴ ነው ያለው ማለት ነው። ስለዚህ አሁን እንግዲህ በአማራውና በኦሮሚያ ክልል መሬት ላይ ያለው ስራ ይሄ ነው። ወደ ውጭ በመንወጣበት ጊዜ ደግሞ ከኢትዮጵያ ውጭ ያለው ምንድነው? በውጭ ያሉት የአማራ ድርጅቶች የኦሮሞ ድርጅቶች ምን ያደርጋሉ የሚለውን በምንመለከትበት ጊዜ ሳሌ የአማራውን እንመልከት። በርካታ የአማራ ድርጅቶች ተቋቁመዋል። ግማሾቹ በሻቢያ የተቋቋሙ ናቸው፣ ግማሹ በወያኔ የተቋቋመ ነው፣ ግማሾቹ የፌስቡክ ድርጅትና በአክቲቪዝም ላይ ያተኮሩ ናቸው፣ ግማሾቹ መሬት ላይ ያለውን ሁኔታ አይቶ ትግሉ የሚጠይቀውን ስራ ከመስራት ይልቅ እነሱ የሚፈልጉትን በመስራት የተጠመዱ ድርጅቱንም እነሱ በሚፈልጉት መንገድ ብቻ ለመሮጥ የሚሰሩ ስለሆኑ ምንም ፋይዳ ያለው ስራ መስራት አልተቻለም። ግማሾቹ ደግሞ ገና አዲስ የተቋቋሙ ራሳቸውን ከሀገር ቤቱ እንቅስቃሴ ጋር አገናኝተው ለመስራት ሙሉ በሙሉ አቅም ያልፈጠሩ ወይንም ጠንክረው ወጥተው አመራር ለመስጠት ያልቻሉ ናቸው። ግማሾቹ ደግሞ በስሜት የሚነዱ ሰዎች የተቋቋሙ ናቸው። አንዳንዶቹ ደግሞ የድርጅት ስም ይዘው ጭራሽ አንድ ሰው ብቻ የሆነበት ሁኔታ አለ። እንደው ተቀስ አድርጎ ለማለፍ ቢያስፈልግ አሁን የሸዋ አማራ የሚባል ድርጅት አለ። ማን ነው እነማን ናቸው ስትሉ አንድ ሰው ነው። ድርጅቱም አንድ ሰው ነው፣ መሪውም አንድ ሰው ነው፣ አባሉም አንድ ሰው ነው። እንዲህ አይነት ጨዋታዎች ናቸው ያሉት። እና በውጭ እንግዲህ ያሉት አማራውን አደራጅተው ለመምራት እገዛ ለማድረግ የሚችሉት ድርጅቶች በእንደዚህ አይነት ሁኔታ ላይ ነው ያሉት። በተለይ ያማራውን እንደውና አንድነት ለማስተበቅ የተቋቋሙትም ድርጅቶች ደግሞ ሙሉ አቅም ፈጥረው ትግሉም ይጠይቀውን ነገር ሰርተው ጎልተው መሪ ሆነው መውጣት አልቻሉ። በሂደት ላይ እንዳሉና አቃለን እየተሰራ ያለ ጠንካራ ስራ እንዳለም እናቃለን። ነገር ግን ጎልተው መውጣት አልቻሉ። ስለዚህ በውጭ ያለው ያማራን ከስቃሴ ይሄን ይመስላል። የኦሮሞን በምንመለከትበት ጊዜ ወደ 14 የሚሆኑ የኦሮሞ ነጻነት ድርጅቶች አሉ። እነዚህም በሙሉ ስንፈቃቸው ሄደንም እናገኘው ኦነግ ነው። ግን ያው ወያኔ በሰጣቸው የቤት ስራ የተነሳ በእነሱም ውስጥ የተለያዩ መከፋፈሎች አሉ። የና አባዱላ ስልጣን ሲይዙ ያሩሲ ኦሮሞ ስልጣን ይዛል። አሁን ደግሞ ነለማ ሲመጡ የወለጋ እንዲህ ያሉ ጆሌ ኦሮሞ ጆሌ ወለጋ ጆሌ ያሩሲ ጆያ አባጅፋር እንዲህ ያሉ በዛም ውስጥ ተርመሳለ ስለማሰሙት ነው። ነገር ግን አሁን አንድ የተለየ ነገር ያለው ከአማራው ምንድነው? በውጭ ያሉት የኦሮሞ ድርጅቶች ሙሉ በሙሉ ኦህዴድ የሚያደርገውን የኦሮሞ ወጣቶች የሚያደርጉትን እንቅስቃሴ ይደግፋሉ። ይሄም ታክቲካል ነው። ምክንያቱም አሁን ውጭ ያሉት የኦሮሞ ድርጅቶች አየር ላይ ያሉ ድርጅቶች ስለሆኑ መሬት ላይ ያለውን ስራ የሚሰራ ኦህዴድ ስለሆነ የግድ ይሄን ድርጅት መደገፍና አብሮ መስራት አለባቸው። በተለይ ደግሞ አሁን በለማ መገርሳና በዶክተር አብይ ሌላው ይሄ ማለፋለት ስራና ልንሰማ የምንፈልጋቸው ነገሮች እየነገሩ ሁሉን እንትን የማድረግ አይነት ሜታዎች ስላሉ ይሄን ሙሉ በሙሉ ነው የሚደግፉት። ነገ ወያኔ ሲወድቅ ምናልባት በእነሱ አስተሳሰብ ይሄ ድርጅት ጎልቶ ወጥቶ ተተቆጣጠረው ነገ እነሱ ደግሞ ሄደው በተራቸው ዛሬ የሚመሩት ሰዎች ትናንትና ላለፉት 27 አመት ኦሮሞውን ሲያስሩ ሲገርፉ ሲገሉ ሲያስገድሉ የነበሩ ስለሆነ በዛው እንጂ ላንስተው ዞሮ የመቆጣጠር ጨዋታ እሱ ራሱን የቻለ ቲያትርና ድራማ አለ። ነገር ግን አሁን አገር ቤት ለሚደረገው እንቅስቃሴ ባንድ ላይ ሆነው ድጋፍ እየሰጡ ነው ያሉት። በአማራው በኩል ይሄን አናይም ማለት ነው። ከዚህ ውጭ እንግዲህ ወደ ወያኔ ደግሞ ምን ይሰራል የሚለውን በመንመለከትበት ጊዜ የሀገራችን አባባል አለ፣ የናቁት ያስረግዛል። ሆኖባቸው ወያኔ ለሁለተኛ ጊዜ ትልቅ ስህተት ሰርተዋል። ከዚህ በፊት በቅንጅት ጊዜ የትም አይደርሱም ያቋቁሙ ምርጫን ብለው ሂዱ ብለው በከፈቱት ቦይ የኢትዮጵያ ሕዝብ ያንን ተጠቅሞበት እንዴት ጉድ እንደሰራቸው እና ስልጣን ከጃቸው አፍሪካ እንዴት ልትወጣ እንደነበረ አይተውታል። ደግሞ ረሱት መሰለኝ ባለፈው የሰጠው ቃለ መጠይቅ ላይ ገልጫለሁ ሁለት የማይሳቡ ካርዶችን ስበዋል። የመጀመሪያው ካርድ የጀመሩትን አማራውን የማጥፋት ካርድ ሙሉ በሙሉ አማራውን እናጠፋለን በሚል ያን ካርድ ስበው ጀምሮ ጎንደር ላይ ዋጋ አስከፍሏቸዋል። ይህም አልበቃ ብሏቸው ደግሞ አሁን እንደገና በኦሮሚያ ክልል በሚባለው በማስተር ፕላን ሰበብ ስም በሳቡት ካርድ ተዳፍኖ የነበረውን የኦሮሞን ህዝብ ትግል አነሳስተውታል። አሁን ግን የአማራውም የኦሮሞን በአጠቃላይ የኢትዮጵያም ህዝብ ትግል ከዚህ በኋላ ሊያቆሙት በማይችሉት መንገድ ተቀጣጥሎ ቀጥሏል። እና የቀናት የሳምንታት የወራት ጉዳይ እንጂ ወያኔ እንዳበቃለት እነሱም ጭምር ያምናሉ። ይሄም ያወያይ አይደለም ማለት ነው። ስለዚህ አሁን ምንድነው ያደረጉ ያሉት? በተቻለ መጠን ጊዜ ገዝተው ሀገሪቱን ቶሎ የመበታተንና የሚያልሟትን ታላቋን ትግራይ የመመስረት ህልውና ወይም ውን የማድረግ እንትን ላይ ነው ያሉት። ይሄ ማን ከሆነ እንግዲህ ያው በተለያየ ቋንቋ እንደሚነግሩን አጥፍቶ የማጥፋት ስራው ተግባር ውስጥ እንደሚገቡ ነው። ምናልባት የወያኔ መሪዎች አሁን በተከታታይ የመረጃም ችግር የለም በአማርኛ የሚነግሩን ሌላ ነው፣ በትግርኛ ደግሞ ለወያኔ አባላት የሚነግሩት የተለየ ነገር ነው ተከታትላችሁት ከሆነ። ስለዚህ አንደኛ አሁን በኦሮሚያ ክልል የተጀመረው ትግል አያስቆሙትም፣ ይሄን ያውቁታል። በአማራው ህዝብ ዘንድ የተከታተለው ትግር አያስቆሙትም። ከዚህ በፊት አማራውና ኦሮሞውን ለማጨፋጨፍ ለማጋደል ሞክረው የተወሰነ ደረጃ ሄዶ ቆሟል፣ አልቀጠለም። ህዝብ ከህዝብ ጠብ ስለሌለው የኦሮሞና የአማራው ህዝብ አንድ ሆኗል። ምንም ማድረግ አይችልም። ህዝብ እንደ ህዝብ አንድ ነው። ጎንደር ላይ የትኛውም ድርጅት መርቶት አይደለም፣ ጎንደር ክፍለ ሀገር ህዝብ ወጥቶ የኦሮሞ ደም ደሜ ነው ያለው። የኦሮሞም ተነስቶ አና ድረስ ሄዶ የአማራው ደም ደሜን ያለው የህዝብ እንትን ነው። ዛሬ የኦህዴድ መሪዎች ወደው እንዳይመስሏችሁ ስለ ኢትዮጵያ የሚያወሩት ህዝቡን ሁኔታ አይተው ነው። ስለዚህ ይሄንን ማድረግ ስላልተቻለ የኦሮሞውን ህዝብ የቤት ስራ ለመስጠት ከዚህ በፊት ጠላቶቻችን በቀየሱልን እቅድ መሰረት በአንድ በኩል ኦጋዴን የማስገንጠል ስራዎች እየተሰሩ ተጠናቀዋል። ይህን ታይም ኦጋዴን ለማስገንጠል አንድ ቀጭን ትእዛዝ ለመስጠት ዝግጁ ናቸው። ኢትዮጵያኖች አምንም አላምንም ይሄን ቢያደርጉ በሙሉ ምዕራባውያን እንደሚደግፏቸው ቅና እንደሚሰጡት ያውቃሉ። ሶማሊያም እስከ አዋሽ ድረስ መጣ የታላቁ ነው የሶማሊያ ህልሟን ለማሳካት የሚያስችላት ሁኔታ በወያኔ አደረጃጀት አስተዳደርነት ስራዎች እየተሰሩ ነው። ብዙ ኢትዮጵያኖች እዚህ ላይ ትኩረት አልሰጠንበትም። ልብ በሉ ከሐረር ክፍለ ሀገር 1 ሚሊዮን ህዝብ ነው የተፈናቀለው። እርግጥ ኦሮሞ ብቻ አይደለም አማራም አለበት ግን በአብዛኛው ኢትዮጵያዊ የሆነውን የኦሮሞ ህዝብ 1 ሚሊዮን ህዝብ ከቦታው አፈናቅሏል። ይሄ የመጀመሪያው ስራቸው ነው። ሁለተኛው ስራቸው የሚሆነው ምንድነው? ሶማሊያን አዘጋጅተዋል። የቀድሞ የሶማሊያ የመከላከያ ሰራዊት አባላት ሳይቀሩ ተመልሰው መጥተው በሀገሪቱ በስለላ በአመራር እንዲሰጡ በየቦታው ቦታ ሰጥተው አስቀምጠዋቸው። ስለዚህ አሁን የኢትዮጵያን ምስራቅ ምዕራብ ደቡብ ክፍል ለሶማሊያ አሳልፈው ለመስጠት ስራዎችን ድምጻቸውን አጥፍተው እያጠናቀቁ ነው ያሉት። ይሄ በሚሆንበት ጊዜ የኦሮሞ ህዝብ ትግል ወደዛ ጦርነት ሺፍት እንዲያደርግ ነው። በሌላ በኩል ደግሞ ኢትዮጵያን መበታተን አንዱ ትልቁ ስራ ማለት ይሄ ነው። ይሄን ነው እንግዲህ እየሰሩ ያለው። ሌላው እየተሰራ ያለው ነገር 1000 ኪሎ ሜትር ርዝመት በ60 ኪሎ ሜትር ጥልቀት ያለው የጎንደር ክፍለ ሀገራችን የሚገኘው ኢትዮጵያ መሬት ለሱዳን ተሰጥቷል። ሱዳኖች በጦርነት አይደለም ያንን የወሰዱት ንውሰዱ ተብሎ ነው የተረከቡት። ልብ በሉ ሱዳኖች ስለተሰጣቸው ነው የወሰዱት። ሱዳን ከኢትዮጵያ ህዝብ ጋራ ብዙ የተለያዩ ጦርነቶችን አድርገው ያውቃሉ። ነገ ወያኔ ከስልጣን ቢወርድ ያለምንም ጦርነት ሱዳኖች ያን መሬት ለቀውት እንደሚሄዱ ያውቃሉ። ከዚህ በፊት በሰሩት ስራ የሱዳን መንግስት ዋጋ ከፍሏል። ሱዳን በሁለት ተከፍላለች፣ ሰሜንና ደቡብ። ዛሬ ደግሞ ባለፈው ቃለ መጠይቅ እየሰጥቻለሁ ሱዳንን በአምስት በስድስት ለመክፈል ምዕራባውያን እንዴት እንዳዘጋጁት ያውቃሉ። ስለዚህ ያን መሬት እንያዝ ቢሉ የኢትዮጵያ ህዝብ ነገ እንደሚወጋቸው ስለሚያውቁ ጥለውት እንደሚሄዱት ያውቃሉ ወያኔዎች። ስለዚህ በሱዳን የተወሰደው መሬታችን ሊመለስ ነው ማለት ነው። ቀጥሎ ያለው ሁኔታ ምንድነው? እሱ የኢትዮጵያ ህዝብ የጎንደር ክፍለ ሀገር ህዝብ መሬቱን እስከዚህ ድረስ እንደሚያስመልሰው ያውቃል። ወደ ወሎን በመንመጣበት ጊዜ ግማሽ ወሎን ይዘዋል። ከስ በቀስ አጠቃለው ወሎን ይዘው አሰብን ጨምረው ነው እንግዲህ ታላቋ ትግራይ የተባለው። ትናንት ወልዲያ ላይ ጥቃት ሲፈጽሙ ያልጠበቁት የራያ ህዝብ እንኳን ተነስተውባቸው የገጠማቸውን ችግር አይተውታል። ስለዚህ በወሎን በኩል ያለው አደጋ እያዩት ነው ያሉት። ስለዚህ ጎንደርን ካጡ ትግራይን ከጎንደርም ያገናኘው መንገድ ተዘጋ ማለት ነው። ጎንደር የተወሰዱ ለመሬቶች በሙሉ ሊመለሱ ነው ማለት ነው። በሁሉም በኩል ተመሳሳይ ነገር ነው። ስለዚህ እነሱ የሚያስቡት ታላቋ ትግራይ በቀድሞዋ የትግራይ ክፍለ ሀገር እንኳንስ እንደ መንግስት አይደለም እንደ ክፍለ ሀገር እንደማትቀጥል አሳምሮ ያውቃሉ። እንደ ስብሐት ነጋ ኢኮኖሚስቶች ናቸው ሌሎቹ። እና አሁን የተያዘው ነገር ምንድነው? በተለያዩ አርስቶች እኛን ጠምደው ጊዜ ገዝተው ሀገሪቱን መበታተን ነው። ይሄም ማይሆን ከሆነ እንደሚዝቱት እንደ ሲሪያ እናደርገዋለን ነው የሚሉት። ማሰብ ሌላ ነው መሆን ያለ መሆን ሌላ ነው። እንግዲህ በመሬት ላይ ያለው አደጋ ይሄ ነው። በአሁን ሰዓት በሀገራችን ውስጥ ይሄን አደጋ እንዴት አድርገን ነው የምናስወግደው ለሚለው ነገር ደግሞ እንደ አንድ ግለሰብ እንደ አንድ ኢትዮጵያዊ በእኔ በኩል የሚሰማኝ ነው ለኢትዮጵያ ወገኖቼ የማስተላልፈው። በአሁኑ ሰዓት እንግዲህ መሬት የወረደ ስራ ሰርቶ አቅጣጫ ሳይቶ የኢትዮጵያ ህዝብ መሪ ድርጅት ብሎ የሚከተለው ጠንካራ ድርጅት ለጊዜው አልተፈጠረም። አዎ ከዚህ በፊት ባለፈው ቃለ መጠይቅ እየሰጥቻለሁ ወደ 100 የሚደርሱ ድርጅቶች አሉ። ሁሉም ባየር ላይ ያሉ ናቸው። ስለዚህ አሁን መሬት የወረደ ስራ የሚሰራ ድርጅት እስከሌለ ድረስ ይሄ ድርጅት እስከሚፈጠር ድረስ ያለው አማራጭ ምንድነው? በመሬት ላይ ቀድም የተቀሰቀስኳቸው በመሬት ላይ ያሉት እንቅስቃሴዎች ቀስ በቀስ ሁሉም አንድ ላይ ተያይዘው ኢትዮጵያዊ የሆነ ባህሪ እንዲይዙ ማድረግ ብቻ ነው ምርጫው በአሁን ሰዓት። ምክንያቱም ጊዜ የለም። አሁን ኦሮሚያ ተብሎ በተከለለው ክልል ኢትዮጵያ የሆነ የኦሮሞ ህዝብ በተለይ የኦሮሞ ወጣቶች ትግል የቀረው ትግል በጣም ወሳኝ ጠንካራ መሬት የያዘ የተደራጀ ትግል ስለሆነ እንግዲህ ይሄ ትግል የተሳካ ሆኖ የወደፊቱ የምንመኛት የተባበረች ዲሞክራሲያዊ ኢትዮጵያን ለመመስረት አንድ ሀገር፣ አንድ ህዝብ፣ አንድ ብሔራዊ ሰንደቅ ዓላማ እና እያንዳንዱ ኢትዮጵያዊ መብት ወይንም ደግሞ የቡድን ሳይሆን የግለሰቦች መብት የተጠበቀባት ዜጎች በክልል ሳይታጠሩ ዜጎች እንደፈለጋቸው ተንቀሳቅሰው የሚሰሩበት የሚነግዱበት የሚወልዱበት የሚድሩበት እንድትሆን እንዲያስችል ይሄ በኦሮሚያ ክልል የተጀመረው የኦሮሞ ወጣቶች ትግል መስመሩን እንዳይፈት ኢትዮጵያኖች ከፍተኛ ጥንቃቄ ልናደርግ ይገባል። ልብ በሉ እኔ እና አድሬስ ማረገው ለሁሉም ኢትዮጵያዊ ነው። ግን ቀደም እንደተጠቀስኩት ሁኔታው ስለሚያስገድዱ ኦሮሞ አማራ ይሄ የሚባለው ነገር የግድ መጠቀም ግዴታ ምርጫ ስለሌለን ስለዚህ በተለይ ኢትዮጵያዊ ሆኖ የኦሮሞ ህዝብ አባቶች እናቶች ወንድሞች እህቶች የኦሮሞ ምሁራኖች እዚህ ላይ ከፍተኛ ትኩረት ሰጥተው በኦሮሚያ ህዝብ የተጀመረው በተለይ ኦሮሚያ ወጣቶች ትግል ፈሩን እንዳይቀየር ኢትዮጵያዊነትን ይዘት ይዞ እንዲቀጥል በራሱም ብቻ ሳይሆን ከሌላው ኢትዮጵያዊ ወገኖቹ ጋራ ከአማራው ከደቡቡ ከሁሉም ጋራ አንድ ላይ ሆኖ እንዲቀጥል ኢትዮጵያውያን ሁሉ ተቀን መስራት መቻል አለበት። ኢትዮጵያ የአማራ ብቻ የኦሮሞ ብቻ አይደለችም። በውስጧ ከ80 በላይ የሚሆኑ ጎሳ ነገዶች ብሔረሰቦች አሉ። የነዚህ ሁሉ ሀገር ነች። ስለዚህ አሁን በየቦታው ወያኔ ከልሎ በሰጠን ክልል የተጀመረውን ትግል ኢትዮጵያዊ መልካፊ ዘን መቀጠል መቻል አለበት። እና ወሳኝ ሆኖ የኦሮሞ ወጣቶች ትግል የኢትዮጵያዊ ይዘት እንዲይዝ ኃላፊነት አለብን። ይህ ካልሆነ በስተቀር ይሄ ትግል የሚመራው በሆዴድ ነው ወገኖች። ሆዴድን የሚመሩት ሰዎች እነማን እንደሆኑ ገልጫ ነበር። እርግጥ ለማ መገርሳ ዶክተር አብይ የሚነግሩን ነገር ሁላችንም ልንሰማ የምንፈልገው ነው። ግን ከነዚህ ወንድሞቻችን ልንሰማ የምንፈልገውን ነገር እንደሰማን ሁሉ ልናይ የሚገባውንም ተግባር እንዲያከናውኑ እንፈልጋለን። ዛሬ አማራውና የኦሮሞን ህዝብ ለማጋደል አማራ እንዲያደረገ በታሪክ የሌለ ውሸት ተፈብርኮ አማራ ተቆረጠ ተብሎ ድንጋይ ቆሟል። 20 ሚሊዮን ብር ወጥቶ እና ለማ መገርሳ እና ዶክተር አብይ እነደው ለአፍርሰው ሊያታዩን ይገባል። ኢትዮጵያዊነት ሱስ ነው ብለውና ለማ መገርሳ አው ሱስ ነው ለኔም ለሁሉም ኢትዮጵያዊ ሱስ ነው። እነሱ የሚመሩት ድርጅት ኦህዴድ የሚለውና እነሱ የሚነግሩን ነገሮች ኢትዮጵያውያን እዚህ ላይ በጣም ከፍተኛ ጥንቃቄ ልናደርግ ይገባል። በስሜት መነዳት የለብንም። እና ዛሬ ሆ ብለን በስሜት የደገፍነው ነገር ላይ ያወጣነው ነገር ነገ ማውረድ ይከብደናል። ለማ መገርሳ አብይ የሚነግሩን ነገር ትክክል ነው፣ ሁላችንም ሼር እናደርጋለን። እነሱ የሚመሩት ኦህዴድ የሚባለው ድርጅት ደግሞ የሚሰራው ስራ ሌላ ነው። ኦህዴድ መለሰ ዜናዊ እንዳለን ሲፋቅ ኦነግ ነው። ዳለ የኦነግ ፕሮግራም ወያኔ በሚፈልገው መልኩ ቀርጾ የሰጠው ነው። እስቲ አሁን ኦፒዲኦ ኦህዴድ ብላችሁ ዌብሳይት ላይ ግቡ። ሚሽን ስቴትመንት ተብሎ በቅቤ የተቀባሽ ነገር ነች ያለችው እንጂ ፕሮግራማቸው እዛ ላይ የለም። አንቺ ተውታል። ኦህዴድ ኢትዮጵያዊ አጀንዳ የለው። ስለዚህ ዛሬ እነ ለማ መገርሳ እነ ዶክተር አብይ መድረክ ላይ ወጥተው እንዲነግሩን እንዲያሳዩን የምንፈልገው ኢትዮጵያዊነትን መስበክ ብቻ ሳይሆን ድርጅታቸው የሚመሩት ድርጅት አላማው ምን እንደሆነ ፕሮግራሙ ምን እንደሆነ ሊነግሩን ይገባል። የለም የድሮውን ፈርዘናል ካሉ አዲሱን ፕሮግራማቸው ሊያሳዩን ይገባል። አሁን የተያዘው እየተሄደበት ያለው ነገር ምንድነው? ኦህዴድ አላማው አንደኛ የኦሮሚያን ግዛት የኦሮሚያን ሀገር ማቋቋም ነው የሚለው። ከዚህ እንደመጣ በየትኛው ቆጠራ እንደሆነ አላቅም 55 ሚሊዮን የኦሮሞ ህዝብ አለ። ኦሮ አማራው 30 ነው። ኦልሞስት ደብል እናረጋለን። ሌላው ኢትዮጵያዊ እንዳለ ተጨፍልቋል። ስለዚህ የሚያስፈልገው የግለሰብ ነጻነት ሳይሆን የቡድን ነጻነት ነው። ስለዚህ ኦሮሚያ የምትባል ሀገር ኦሮሚያ የሚባል ቋንቋ አቅድማያቶቻችን ፊደል ቀርጸው የሰጡን ሁላችን የምንግባባበት አማርኛ የሚባል ቋንቋ አለ። ይሄ ዛሬ በኦሮሚያ ክልል በሙሉ ተነስቶ በማናቀው በላቲን ወርድ እየተተካ ነው ያለው። እስኪና ለማ መገርሳ ስለዚህ እንገሩ። ሌላው አዲስ አበባ ለማ መገርሳ እንኳንስ የኢትዮጵያውያን የአፍሪካ መዲና ነች ተብሏል። ኦህዴድ ስትገቡ የኦሮሚያ ርዕሰ ከተማ ፍንፍኔ ነው ያለን ያለው። ሌላም ብዙ እንደሆነ ያንዳንዱን ኢትዮጵያዊ አታገኙትም ዌብሳይቱ ላይ። ግን ነገር ግን ያላቸው ሰዎች ስላሉ የኦህዴድን ፕሮግራም ልብ ብላችሁ ተመልከቱ። ስለዚህ የሚነገረንና የሚደረገው በጣም ተቃራኒ ነው። ስለዚህ ይሄ በኦሮሚያ ክልል የሚካሄደው እንቅስቃሴ የምንፈልገው እንቅስቃሴ ነው፣ ጸረ ወያኔ እንቅስቃሴ ነው። ነገር ግን ኢትዮጵያዊ ይዘት መያዝ አለበት። የሚነገረንና የሚሰራው ያ መሆን አለበት። አለበለዚያ አደጋ ነው። ተራ ወያኔ ለምን እንጠላለን? ዘረኛ ፍራታ አስወግደን ሌላ ዘረኛ ልንተካ አይደለም። ኢትዮጵያ የአማራ የኦሮሞ ብቻ አይደለችም፣ የሁሉም ነች። ዛሬ ወያኔ ወደቁ ማይቀር ነው ሲወድ ኦህዴድ ስልጣን የሚቆጣጠር ከሆነ በዚህ ፕሮግራም የሚካሄድ ከሆነ አገራችን ወደ ማያልቅ ወደ ማያባራ ጦርነት ውስጥ ነው የምትገባው። ይሄን ኢትዮጵያ የሆነ ያማራ አይቀበለውም ደቡቡ አይቀበለው ማንኛውም ኢትዮጵያዊ የማይቀበለው ነገር ነው። ስለዚህ እዚህ ላይ ግልጽ መሆን አለበት እና በተለይ በዚህ በኦሮሚያ ክልል የሚደረገው እንትን ደግሜ የምናገረው ነገር ነው። ኦሮሞ ህዝብ ኢትዮጵያዊ ነው። ኢትዮጵያዊነቱን ለማንም አሳልፎ አይሰጥም። ባህል ያለው እምነት ያለው ጨዋ ጀግና ህዝብ ነው። የኦሮሞ አባቶቻችን አያቶቻችን ቅድመ አያቶቻችን ኢትዮጵያ ብለው ነው ደማቸውን ያፈሰሱ ዳህም ጭምር በህይወት አለ። ስለዚህ እነዚህ አባቶቻችን እናቶቻችን የኦሮሞ ምሁራኖች እዚህ ላይ መድረክ ላይ ወጥተው ሳይመሽ ይሄን ነገር ልናስተካክለው ይገባል። አደጋው እዚህ ነው ያለው እና የሚመጣብንም ጥቃት መቋቋም እንችለው በጋራ ነው። አለበለዚያ ወያኔ ባዘገጀብን ወጥመድ ውስጥ ገብተን ሀገራችንን ያሳጣናል። ሌላ ወደ አማራው ክልል እንቅስቃሴ ስንሄድ ኢትዮጵያዊ የሆነው የአማራ ህዝብ በተለይ የአማራው ክልል ትግል ኢትዮጵያዊነቱን መሰረት አድርጎ የተጀመረ ትግል ስለሆነ በዚህ ጉዳይ የሚያሳስበን አይሆንም። ነገር ግን ጣላቶቻችን የሚፈበርኳቸው የአማራ ድርጅቶች ጽንፈኛ ድርጅቶች ከፋፋይ ድርጅቶች ሊኖሩ ስለሚችሉ አንድ ከዚህ መጠንቀቅ ይኖርብናል። የአማራው ህዝብ ትግል ከፈረቃ ትግል ወደ አንድ ተጠቃለለ ትግል እንዲሄድ በፌስቡክ የሚደረግ አክቲቪስቶች የሚያደርጉት ትግል ሌላም ደግሞ በአማራው ጉዳይ ያገባኛል ብሎ የተቋቋሙ ድርጅቶች በሙሉ ወደ አንድ መጥተው አሁን የስልጣን ትግል አይደለም የኢጎ ትግል አይደለም ሀገር የማዳን ትግል ነው። ስለዚህ በሀገር ቤት ውስጥ የአማራው ህዝብ የሚያደርገውን ትግል ፋኖ የሚያደርገውን ትግል ወደ አንድ አመራር ስር በማድረግ ሁሉንም አማራውም ኦሮሞውም ደቡቡም ሌላውም አንድ ላይ ሆኖ ሀገራችንን ማዳን መቻል አለብን። ደግሜ የምናገረው መሬት ይወረደ አጣጣ ሲዞ የኢትዮጵያ ህዝብ ይሄ መሪ ድርጅቴ ነው ልክ ከዚህ ፍት ቅንጅት ድርጅቴ ነው ብሎ እንዳለው የሚመራን ድርጅት ስለሌለ ነው እዚህ ሁሉ ዝባዝንች ውስጥ ገብቼ የምናገረው። ይሄንን መፍጠር እስከምንችል ድረስ እነዚህ አሁን በመሬት ላይ ያሉትን እንቅስቃሴ የሚያደርጉት ኃይሎች ወደ አንድ መጥተው መታገል መቻል አለባቸው። መፍትሄው ይሄ ነው እና እንግዲህ አደጋው ምንድነው የሚለው አሁን እየተሄደበት ያለው ነገር ቁጭ ተብሎ ታስቦ የሚስተካከልበት መንገድ ከሌለ አደጋ አለ። አለበለዚያ ግን አስቸጋሪ ነገር ነው የሚሆነው እና በወያኔ በኩል እንግዲህ ያው እንደ ተከስኩት እነሱ ተወደደም ተጠላም አጥፍቶ ማጥፋት የሚለውን እንትን ይዘው መጥተዋል። ወደኋላ አይሉም። ምናልባት ወደፊት ጥያቄዎች ካሉና አንዳንድ ነገሮች ላብራራው ይችላሉ። ጊዜ ለመቆጠብ ያክል ግን መሬት ላይ ያለው ነገር ቀድሜ የተከስኩላችሁ ነው። በወያኔም በኩል ያለው ሁኔታ ይሄ ነው። ሊስተካከል የሚገባው ልናፈኩር እናደርግ የሚገባው ነገር እንግዲህ ጥያቄ ካለ አብራራዋለሁ። በዚህ መልክ ነው እንግዲህ የሚታየኝ።
ይቅርታ አመሰግናለሁ ሻምበል አሸብር። በጣም በሰፊው ነው የሄዱበት። ተጨማሪ ነገሮችን እንኳን ማቅረብ በጣም አስቸጋሪ ነው። ይሄን ለተብራራ ጉዳይ አልተብራራም ብለን ለመናገር አስቸግረና ብዙ ነገሮችን እንዳሰሱት በተለይ የኢትዮጵያዊነትን የሚፈተንባቸውን ነገሮች በዚህ በኦሮሞ እንቅስቃሴ ዙሪያ ያጠቀሷቸው ቁም ነገሮች በደንብ መደመጥ ያለባቸው ናቸው። እንግዲህ ብዙ ደቂቃዎችን ወስደናል። እርግጥ መሰረታዊ ጉዳዩ አሳሳቢና ሁሉ ነገር የሚገልጽ በመሆኑ ሰፊ ደቂቃዎች ወስደን በመተንተነው በጣም እናመሰግናለን። አንዳንድ ነገሮች ግን ይኖሩ ነበር። እስቲ የቅደም ተከተል ጉዳይ ላርግና ይሄንኑ የትግሉን ጉዳይ ስናነሳ በአማራውና በኦሮሞው ነገር መካከለ ያለውን ነው በብዛት ተነተነ የነበረው። ያለውም ተጨባጭ ሁኔታ ባግራችን ይሄ ነው። ግን ማንዘለው ነገር አን ነገር ያለው ምንድነው? በዚህ በትንንቁና በዚህ በትግሉ ዙሪያ በትግራይ ክፍለ ሀገር ብለን በመንጠራ ያለው ሁኔታ ለየት ያለ ነውና እንዳውም በዛ አካባቢ ያለው በዚህ የሚታገለው ለነጻነቱ ለመብቱ ዛቻ የሚደረግበትና ንጠፋፋለን የሚል ተጠያቂነትን እንዳውም የሚያስቀምጥ ፕሮፓጋንዳ ይደመጣል። በትግርኛ ቋንቋም ያስተላልፉት ይሄንኑ ነውና እንደውም ከማንኛውም ኢትዮጵያ የበለጠ ትግርኛ ተናጋሪው ይሄን በጉያ ያዘውን ከፋፋይ ጎጥረኛ ቡድን የናዚ ትግሮችን ቡድን መታገል አለበት የሚል ጥሪ አለ። እና እንዴት ነው ይሄን የሚመለከቱ ፍርሶ በኩል እስቲ አጥራባለ ሁኔታ ኢትዮጵያዊ ጥያቄ ቢያቀርብ እና በዚህ በትግሮቹ ላይ ጥርጣሬ ቢኖረው እውነትነት አለ ወይንስ ተገቢ አይደለም ይላሉ?
በጣም ጥሩ ጥያቄ ነው። ባጭሩ ለመመለስ ሞክራለሁ። አንድ ነገር ግልጽ ማድረግ ፈልጋለሁ። ወያኔንና የትግራይ ህዝብ ነው ለያይቼ ነው ማየው። እና የትግራይ ህዝብ ህዝብ ነው እንደ ህዝብ። የትግራይ ህዝብ ከህዝብ ጋር ተባለው ይያልገምትም ወያኔና ደጋፊዎቹን ደግሞ በሌላ እንትንስ ነው ማስቀምጠው። አሁን ለጥያቄ መልስ ለመስጠት ይሄ አዲስ ነገር አይደለም። አሁን ቀደም ሲል በራሃው ነው ሲያደርጉት የነበረው ነገር ነው። ምክንያቱም የኃይላቸው ምንጭና መደበቂያቸው ትግራይ ስለሆነ ሁልጊዜም የትግራይ ህዝብ ከጎናቸው ለማሰለፍ ያው የሚጠቀሙበት ስልት ነው። ለምሳሌ በራሃ ያሉ መጀመሪያ ያደርጉ የነበረው ነገር ራሳቸው ፈንጂ ቀብረው አፈንድተው ሰው ሲሞት ደርግ ወይም አማራ ገደለህ ነው የሚሉት። ቤት እያቃጠሉ ከብት እየዘረፉ በደርግና በአማራ እያሳበቡ ህዝቡን ከጎናቸው በዚህ መልክ ነው ያሳለፉት። ምሳሌ ንሰድ ሀውዜ ላይ ያደረጉት ሁልጊዜ የሚነሳ ነገር ጥሩ ምሳሌ ነው። እነሱ ራሳቸው ሆን ብሎ በገበያ ቀን ህዝቡ በሚሰበሰብበት ቀን ፈልገው በሰሩት ቲያትርና ድራማ ህዝቡን አስጨፍጭፈው ራሳቸውም ጭምር ጨፍጭፈው ያው አማራ ደርግ እንዲህ ያደረገ በሚል በርካታ የትግራይ ገበሬዎችን በዚህ አታለው ከጎናቸው አሰልፈዋል። በዚህ ደግሞ እምቢ ያለውን ኢትዮጵያዊነቴን አሳልፌ አልሰጥም ያለውን ደግሞ በመቶ ሺህ የሚቆጠር የትግራይ ተወላጅ ጨፍጭፈዋል። ወደ ኢትዮጵያ መጥተው ጭፍጨፋ ከመጀመራቸው በፊት መጀመሪያ የተፈጨፉት በኢትዮጵያዊነቱ የሚያምነውን የትግራይ ተወላጅ ነው። እዛ በደም ተጨማልቀው ነው የመጡት። ዛሬ ደግሞ እንደ ልማዳቸው ያው ስዩም መስፍን፣ ስብሐት ነጋ በትግርኛ ቀደም እንደተጠቀስኩት በአማርኛ የሚያወሩት ሌላ ነው። ሄደው በትግርኛ ደግሞ ብታዳምጡት እና ብታስተረጉሙት በጣም የሚገርማቸው አይነት ንግግር ነው የሚናገሩት። አሁን ትግራይ ውስጥ እየተሰበከ ያለው እኛ ከሌለን ኦሮሞ ይበላሃል፣ እኛ ከሌለን አማራው ይጨፈጭፋል፣ ወያኔ የአማራ የኦሮሞ ሀብት ዘርፎ ለትግራይ ህዝብ ሰጥቶብናል ብለው ሊያጠፉ ተነስተዋል። እኛ መብራት የለንም፣ የትግራይ ህዝብ ግን መብራት አለው፣ እንደው ላሞች ያሉበት በረት ውስጥ ሁሉ መብራት ገብቶለታል እያሉ ሊዘምቱብህ ተነስተዋል። እና እኛም ደግሞ በድነልሃል፣ የትግራይ ህዝቦ ይቅር በለን እና ልንጠፋ ነው አድነን እየተባለ ነው። በግልጽ በጣም በሚገርም በሚያስደንቅ ሁኔታ በእንደዚህ አይነት ሁኔታ ቅስቀሳዎችን እያካሄዱ ነው ያሉት። ምክንያቱም ዞሮ ዞሮ መደበቂያቸው ያ ስለሆነ እነሱም በፈጸሙት ወንጀል የትግራይን ህዝብ ዋጋ ሊያስከፍል የሚችል ነገር ሊኖር እንደሚችል ስለሚያውቁ ሁን ብሎ የሚሰሩት ድራማ ነው። የመጨረሻው መደበቂያቸውም ይሄ ነው። አሁን በሀገር ቤት ያን ያደርጋሉ፣ ውጭ ደግሞ በዳያስፖራ በምንመለከትበት ጊዜ እኔ በኢትዮጵያዊነታቸው ለኢትዮጵያዊነት ከማንም በላይ ዋጋ የከፈሉ የትግራይ ልጆች በሀገር ቤትም በውጭም እንዳሉ አሉ። ያው ሁላችሁም በእናንተም ሬዲዮ እንደና አቶ ጌታቸው ረዳ ነው መሰለ ስርዝ ድልዝ የሌለው ኢትዮጵያዊ አለ። ሌሎችም በአንጻሩ ደግሞ አሁን በተለይ ወደ ውጭ በመንወጣበት ጊዜ በአብዛኛው በውጭ የሚገኙት የትግራይ ተወላጆች ሁሉም አይደሉም፣ አብዛኛዎቹ ወያኔ ደጋፊዎች ናቸው። በመረጃ ስለማይታወቅ ወይም ስለማታውቁት ይሆናል እንጂ እዚህ የምታዩት በሙሉ በ42ኛው በ43ኛው የነጻነት ቀን እየተባለ ከበሮ ይዘው የሚጨፍሩብን በሙሉ የህወሓት ባለስልጣናት ሚስቶች፣ ልጆቻቸው፣ ያክስት ያጎት ልጆቻቸው፣ እኛ በውጭ ያለነው ኢትዮጵያውያኖች ስላልተደራጀን ደካማ ስለሆንን ከዛ ከኢትዮጵያ ህዝብ እየዘረፉ የሚያመጡትን የደም ገንዘብ ነው። እዚህ ትናንትና በባራባሶ ጫማ ገብተው ነው ዛሬ በBMW በመርሴዲስ በሬንጅ ሮቨር እየፈሰሱ የ2 ሚሊዮን የ3 ሚሊዮን ዶላር ቤት በካሽ እየገዙ በየቦታው ንግዱን አስፋፍተው ይዘው በብሪት በጥጋብ ብዙ ነገር የሚያደርጉት የኢትዮጵያን ህዝብ ሀብት ዘርፈው ነው። በእርግጥ ሀገራችን ነጻነቷን ስታገኝ ሁሉም ታንቆ ይመልሰዋል፣ የኢትዮጵያ ህዝብ ሀብት ነው። እና እነዚህ ደጋፊዎቻቸው እንግዲህ በዚህ በውጭ ይሄን እያደረጉ ነው። አሁን በተለይ ህወሓት አደጋ ላይ እንደሆነ አውቀው የማይሰራ ስራ የለም። በሀገር ቤትም እንግዲህ ወያኔ በተለይ በትግራይን ህዝብ ከጎናቸው ለማሰለፍ የሚችሉትን እያደረጉ ነው። ውጤቱ ምን ይሆናል በተግባር ነው የምናየው። ይህን ይመስላል።
አይ መልካም ልግት በመሰረቱ አንዱን ጀልኛ ድጅት ከመጣበት ምንጩ ተነስተን ህዝቡን በጅምላ እንዲህ ነው ማለቱ ተገቢ እንዳልሆነ እናምንስማማለን። ማንኛውም ኢትዮጵያዊ ሰው ማይመስለኛ ግን መፈተኛው ነገሮች አሉ። ምንፈተነበት ነገር ምን ለዲሞክራሲ ነጻነት የሚደረጉት ግን የተወሰነውን ህብረተሰቡን ክፍል ማጠፍ ይኖርበታል ወይንም አጋዥ ኃይሉ ነው በተለይ በውጭ ሀገር በዲያስፖራ የሚኖረው ትግርኛ ተናጋሪ እና ተጌታቸው ረዳል ሌሎችም ነገር መዳራያን እንደዚህ ያሉት መቼም ታላላቅ ስመጥሮ የሆኑትን በማሳሳይሆን ሌላውም ቢሆን በመሳ በመሳና ያለው ትግርኛ ተናጋሪው ግን በትግሉ ዙሪያ ውስጥ የለበትም እና ይሄ ሁኔታ የኢትዮጵያዩ ወያኔና ትግሬ ወያኔ ነው ወያኔ ትግሬ ነው የሚለውን ነገር ባንድ ላይ አጠቃሎ እንዲያምንበት የሚያስገድዱ ነገሮች አሉ ለማለት ያለውና ብዙ ኢትዮጵያዊ ላይ የሚጣለው ፈተና ከባድ እየሆነ ነው የመጣው። እነሱ ራሳቸው መታገል ያለባቸው ነገር በፍልፍት ወጥቶ ቢያንስ ለዲሞክራሲ ሐሳባቸውን መግለጽ ትችት ማቅረብ ይኖርባቸው ነበር ይመስለኛል። ይሄንን አግራችን ካለችበት ፍዳንጻር ትንታኔውን እንግዲህ አከብራለሁ። ሰዓታችንም እንትን ይያለ ነው ወደ ቀጣው ጥያቄዎች ልሰደውትና እንግዲህ ወደ መጨረሻው እናርገው መሰለኝ። ምናልባት ይሄን የወታደሩን ክፍል እስቲ ላንሳ። ምክንያቱም ዛሬ የአጋዚ ጦር ብለን ለዋለን የፖሊስ የፌደራል ማለት እንትኖች አሉት አውታሮች አሉት የወታደሩ ክፍል መስኛል። ግን ጨፍጫፊው ምንም ፖሊስም ይሁን ጦር ሠራዊትም ያው ነው አላማው ወያኔ ያዘዋል ግደል ይባላል። እና ይሄንን ክፍል ዛሬ በኢትዮጵያ ባለችው ተጨባጭ ሁኔታ እንዴት ነው ወደ ህዝቡ የማደላት ነገር ይመጣል ብለው የሚገምቱ አሉ? እንደው ወታደርነት ሙያው አንጻርና ከሌሎች መረጃዎች በመነሳት ዛሬ በአገራችን ባለው ሁኔታ የህዝብ አጋር ካለፉት የኢትዮጵያ ታሪክ ሁኔታዎች በደርግም በኃይለ ሥላሴም ጊዜ ወታደሩ ከተጨቋኝ ህዝብ ጋር ቆመ ሲባል ነበር መስማሁን። ግን እጅ ባዶ እጁን ሆኖ መብቱን የሚጠይቀውን ይገላል፣ ያስራል፣ ያንገላታል ብዙ ግፍ ይፈጽማና ይሄ የወያኔ ጦር የኢትዮጵያ ህዝብ ጦር ሊሆን የሚችልበት እጣ ፈንታ አለ ወይ ይላሉ። ለወደፊት ማለት ከወያኔ በኋላ ማለት ነው።
አዎ ከዚህ ቀደም እንግዲህ አንድ እንደገለጽኩት በመከላከያ ሰራዊት እና አምባገነኖች በሚያቋቁሙት ስፔሻል ፎርስ ወይም ልዩ ጦር መካከለ ልዩነት አለ። በአንድ ያገር መከላከያ ሰራዊት እና በልዩ ጦር መካከለ ያለው ምንድነው እንግዲህ አሁን ወያኔ ነፍሱን በሚሉት በብሔር ተዋጽኦ መሰረት የመከላከያ ሰራዊት የሚባለው ማለት ነው ከማራው ከኦሮሞ ከደቡብ ተብሎ ተቋቁሟል። ይሄውን እነሱ መከላከያ ሰራዊት የሚባለው ማለት ነው። ነገር ግን ሙሉ በሙሉ አመራሩ በሚያስደፍር ሁኔታ በእነሱ ነው የሚመራው። ቁልፍ የእዝ የክፍለ ጦር የብርጌድ አዛዦቹ በሙሉ እነሱ ናቸው። ነገር ግን በውስጡ ያለው ሰራዊት ግን ከማራው ከኦሮሞ ከደቡብ የወጣ ነው። ይሄ ነው እንግዲህ መከላከያ ሰራዊት የሚባለው ማለት ነው። አጋዚ የሚባለው ግን በመከላከያ ሰራዊት ስር ያለ አይደለም፣ የስፔሻል ፎርስ ማለት ነው። በተቋቋመውም የህዋትን ጥቅም 100% ማስተበቅ ነው። በሙሉ በውስጥ ያሉት 100% የአጋዚ ሰራዊት አባላት ከትግራይ የመጡ ናቸው። አዛዦቻቸው የህዋት መሪዎች ናቸው። ተጠሪነቱም ለመከላከያም አይደለም። ከዚህ በፊት ገልጬዋለሁ በተለያዩ ጊዜ በተለያዩ መንግስታት መከላከያ ሰራዊትና ስፔሻል ፎርስ ብሎ የሚያቋቁሙት ልዩነቱ እና አንድነቱ ምን እንደሆነ እና ሙያው ባህሪው እንጂ የሚያመሳስላቸው ተልኳቸውና ስትራክቸራቸው አንድ አይደለም። ስለዚህ አጋዚ ተጠሪነቱ በቀጥታ ለህዋት መሪዎች ነው፣ በመከላከያ መዋቅር ስር አይደለም። ሙሉ በሙሉ የትግራይ ተወላጆችን የያዘ ነው። የሚመራው 100% በእነሱ ነው። እና ይሄ ጦር ይሄ ሰራዊት ከህዝቡ የወጣ ነው አይደለም ማለት አይቻልም። ነገር ግን በአደረጃጀቱም ሆነ በአመራሩ ህዋቶች የሚመሩትና ተቃዋሚ ድርጅቶችን ማጥፋት መደምሰስ ነው። በዚህ በህዋት ፍልስፍናና በእንትን የታነጸ በዚህ ዲሲፕሊን የታነጸ ሰራዊት ነው። ቁጥሩ ብዙ አይደለም። አሁን ለምሳሌ በተለያዩ ቦታ ሄዶ የሚገሉት ምንድነው ትግሉ ቀደም እንደጠቀስኩት የፈረቃ ስለሆነ በአውሮፕላን በሄሊኮፕተር ያሸጋገሯቸው ናቸው። የተወሰኑ ናቸው፣ ለምን እንዴት ብለው የሚጠይቁ አይደሉም። ስለዚህ ይሄንን ሰራዊት እስከ መጨረሻው ድረስ እነሱ የሚዋደቅላቸው ሰራዊት ነው። በሽንፈት በመደምሰስ በዚህ ካልሆነ በስተቀር ህዝባዊ ባህሪ ማስያዝ እጅግ በጣም አስቸጋሪ ነው። ከዚህ ውጭ ግን ይሄ ከመከላከያ ሰራዊት የሚባለው ምንድነው ያው ከልምድም እንደምናየው ህዝባዊ ትግሉ ግሞ ሲመጣ ከህዝብ ጎን የሚሰለፍ ነው ወይንም ደግሞ ጠንካራ አገራዊ አጀንዳ ያለው ድርጅት ከመጣ ደግሞ በዛ በሚሰራ ስራ በውስጡ ሰርጎ በመግባት መሪዎችን በሙሉ በአንድ ቀጭን ትዛዝ በቁጥጥር ስር አውሎ ከህዝብ ጎን ሊቆም የሚችል ነው። ይሄ በሀገራችን በ1966 አይተነዋል። በግብጽም ውስጥ ያየነው ነው። በሀገራችን የነበረውን የፊውዳል ስርዓት ለመቀየር በወቅቱ ከነበረው አስተባባሪ ደርግ በተሰጠች አንድ ቀጭን ትዛዝ ነው ከዚህ ማድረግ በላይ ያሉትን በሙሉ በቁጥጥር ስር አውል ተብሎ በአንድ ጊዜ ሰራዊቱ ወደ ትዛዝ ውስጥ የገባው። ወደ ግብጽ ሄድ እንደሆነ የግብጽ ህዝብ ሲነሳ የግብጽ የጦር አዛዦች ያውም ቶፕ አዛዦቹ የመሪው ቤተሰብና በጋብቻ የተቆላለፉ ናቸው። ግን ወደ ታች ያሉት ጀራል መኮንኖች አውቶማቲካሊ የህዝቡ መነሳት ሳይሆን ከህዝቡ ጋር ነው የቆሙት። ያንዶም የህዝብ ሰራዊት ስለነበረ ግብጽ እንደነ ሊቢያ እንደነ ኢራቅ ከገባችበት ማጥ ውስጥ ከመግባት ድናለች። ስለዚህ ጥያቄን ባጭሩ ለመመለስ ያለው ወያኔ የሚመራው የመከላከያ ሰራዊት ከዚህ ወጣ ሰራዊት ነው። ሰራዊት ከተሰሩ ያን ሰራዊት ከህዝብ ጋር ማቆም ይቻላል ወይም ደግሞ ህዝባዊ ትግሉ ገንፍሎ በሚወጣበት ጊዜ ወደ ህዝብ የሚቆም ነው። አጋዚ ግን በዚህ መስመር የተዘጋጀም አይደለም። ከህዝብ ጎን ይቆማል ብሎ ለማለት እጅግ በጣም አስቸጋሪ ነው ብዬ ገምታለሁ በእኔ እይታ።
መልካም። እስቲ እንግዲህ ወደ ማጠቃለያ ሐሳብ እንድና ቢያንስ ወይም ቢበዛ ማለት ነው 3-4 ደቂቃ ውስጥ የማጠቃለያ ሐሳብ ካለዎት እድሉ ልስጥዎትና በዚሁ እንሰናበታለን። መስመሩ እርስዎ ነው።
አመሰግናለሁ። እንግዲህ ማጠቃለያ ሐሳቤ የኦሮሞ ህዝብ ትግል በተለይ ወጣቱ ትግል ሳይመሽ ከመስመር እንዳይወጣ ኢትዮጵያውያኖች በተለይ ኢትዮጵያዊ የሆነው የኦሮሞ ህዝብ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ የኦሮሞ ምሁራን ፈጥነው ትልቅ ስራ መስራት አለባቸው። ሁለተኛው የአማራ ህዝብ ትግል የሚመሩ ድርጅቶች ፈጥነው አንድ በመሆን ኢትዮጵያዊ የሆነ የአማራውን ህዝብ ትግል የበለጠ በቁሳቁስ እንዲታጠቅ አንድ ወጥ አመራር ይዞ ከኦሮሞ ከደቡብ ከወዘተ ጋር እጅ ለእጅ ተያይዞ ጸረ ወያኔውን ትግል እንዲያፋፍም ትግሉም እነሱ የሚፈልጉትን ሳይሆን ትግሉ የሚጠይቀውን ትግል እና ትግሉ የሚጠይቀውን ነገር በማድረግ ትግሉን እንዲያከታተሉት እና እንዲቀጥል ነው። እንግዲህ ኢትዮጵያ ያው የአማራና የኦሮሞ ሀገር ብቻ ሳትሆን ያው የሁሉም ሀገር ስለሆነች ሁሉም ከሌ ከከሌ ተዘርዝሮ የሚጠቀስ የለም። በሀገሪቱ ያለ ኢትዮጵያዊ በሙሉ በአንድ ላይ ሆኖ ይሄ በፈረቃ የሚደረገውን ትግል በማቆም በህብረት በአንድ ጊዜ የኢትዮጵያ ህዝብ በአንድ ክተት መነሳት የሚችልበት ሁኔታ ቢፈጠር አንደኛ የሚደረገውን ከፍተኛ መስዋዕትነት ይቀንሳል። መስዋዕትነቱ በዚህም ይሁን በዛም አይቀርም፣ ግን ከተናጠሉ ትግል አንድ ሆኖ መነሳቱ ትግሉን እና በአጭር ጊዜ ውስጥ በቀናትም በሳምንታትም ውስጥ ድሉን ያቃርበዋል ብዬ እገምታለሁ። እንግዲህ ያለመታደል ሆኖ በአንድ አስተባባሪ መሬት የወረደ ስራ የሚሰራ አቅጣጫ የሚይዝ ድርጅት መፍጠር አልተቻለም። በዚህም ጉዳይ እንግዲህ ኢትዮጵያውያኖች ተግተው እንዲሰሩ ነው የማሳስበው። ኢትዮጵያዊነት ለዘላለም ይኖራል፣ የኢትዮጵያ ህዝብ ያሸንፋል። ስለሰጣችሁ እድል አመሰግናለሁ።
መልካም። ሻምበል አሸብር ገብሬ፣ ዛሬ የኢትዮጵያ ጊዜ ሁኔታ ምን ይመስላል፣ ምን ብናደርግ ከወያኔ መገላገል እንደምንችል ያጋሩን ሀሳብ ብዙ ኢትዮጵያውያኖችም ይጋሩታል የሚል ግምት አለን። እንደ ቀደሙ ጊዜያቶች የሰጧቸው የምዛሬ በለት በተለይም በማብሪያው ጠቃሚና መሪ ሀሳብ ያላቸውን ስለጋሩን ምስጋናችን ለቅ ያለ ነው። ተናስተልኝ እናመሰግናለን። ሻምበል አሸብር፣
እኔም ስለሰጣችሁ እድል ከልብ አመሰግናለሁ።
ተናስተልኝ።
ያገው መከናኛ ደሞ ማንነ ካናየነኛ እንኳን ማርና ሸተርጎና ወተቱ ካንጂ ተደደው ይሰፋል ህይወት ከደረሱ በትላለያም ለምዱናውና ያገሬው ባህል ከደጋገሙት አይመለስም በያዘው ጥይት ያደርጋል ደስ
ቱታ ከተጠመደ የማይፈታ ጉች ጉቻለው እንደዳመና ይሄ ራያ ልጅ አልመጣም ገና አልቦ ተንኳሽ አነጣጣሪ የራያው ጀግና ያስብላልሪ ራያ ደግነቱ አያም በል ማለቱ
አያም በል አያም በል ጎበዝ አያም በል አያም በል ራያ አያም በል
አያም በል
አያም በል ለሞይ ባገኘኳ
አያም በል
አድማጮቻችን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ለማጠናቀቅ ጥቂት ደቂቃዎች ይቀሩታል። የዛሬውን የካቲት 25 ቀን 2010 ዓመተ ምህረት ወይም የማርች 4 2018 ስርጭታችንን ያስተናገድናችሁ ንጉሱ ታምራት፣ ተኮላ ወርቁና እኔ ሞርቁ ሞላ ደና ቆዩልን ይላል። በዚሁ እንሰናበታለን። መልካም ሳምንት። ድል ለኢትዮጵያ ህዝብ።
Just tell me.